عندي قطر. عندنا دقمو ك أسرة سمنت أسرة سبات أسرة سمنت قار كالله حساب قار وعند لا يهرات نزي يتقرارت وها حساب وچين يميا متابت مكنيات وانا نگرو اندي غابان نو جن باند لاي تتقلي لو يوحنس بمياي بيت جزي يسوس كريسوس لسو ينگرو ياسا يو نگر نو انت آتي چانك የሚሆነውን የሰማይንና የምድርን ይሄ መቅሰፍቱን ሁሉ እያየ ዮሐንስ በጣም ያስብ ይጨነቅ እንደነበረ ግልጽ ነው። መቼ ነው ይሄ ሊሆን የሚችለው እያለ በሚልበት ጊዜ ይሄ ነገር በዚህን ጊዜ ነው የሚሆነው ብሎ ለኢየሱስ ክርስቶስ ለዮሐንስ የነገረው ነገር የለም፣ ግን በሰማይ የሚሆኑ ሁኔታዎችን በግልጽ ያሳየው ነበር። ምዕራፍ 19 ላይ ልዩ ልዩ የተለያዩ ትምህርቶችን ተምረናል። ከአንድ ቁጥር ጀምሮ እስከ አራት ያለው ሌላ አርዕስት የያዘ ነው። እንደገና ደግሞ ከአምስት እስከ ዘጠኝ ያለው ራሱን የቻለ አርዕስት ያለው ነው። ቁጥር 10 ራሱን የቻለ አሳብ ያለው ትምህርት ነው። ከቁጥር 11 እስከ 16 ያለውን ባለፈው ሳምንት እንደተማርነው ግልጽ አድርጎ የሚናገረው ስለ ዳግም ምጽአትና የነገስታት ንጉስ እንደሆነ ክብሩን የሚገልጽ ነው። አሁን ደግሞ ቁጥር 16 እና 17 እና 18 ላይ የማያምኑ ሰዎች ኢየሱስ ክርስቶስ ከሺ ዓመት በፊት በመጣ ጊዜ ነገስታት፣ ትላላቅ ሰዎች፣ ፍጥረታት በሙሉ የማያምኑ ወደ ሰርጉ ለመግባት ያልፈለጉ ሰዎች በሰርጉ ተጠርተው ለሰርግ ተጠርተው ሰርጉን ያልተቀበሉ ሰዎች ሰርጉን አንቀበልም የሰርጉን ጥሪ አንቀበልም ያሉትን ሰዎች በሰርጉ ያልተሳተፉ ሰዎች በአንድ ላይ የእግዚአብሔርን ልጅ ኢየሱስ ክርስቶስን መስዋዕትነት ያልተቀበሉ ሰዎችን እግዚአብሔር በምን አይነት ሁኔታ እንደሚመለከታቸውና ምን እንደሚሆኑ ለዘላለም ከእግዚአብሔር መንግስት ጥቅም እንደማይገኙ ወደ ሰርጉ እንዲመጡ ሁላችን እንደምናውቀው እግዚአብሔር ጥሪ ሰጥቷቸዋል። ጥሪው በጣም በመስዋዕትነት ነው። ሰይጣንን ድል አድርጎ ኢየሱስ ክርስቶስ የሁለተኛውን ሞት ደምስሶ ለሁሉም ሰው ሕይወትን በመስጠት የሰጠን እድል ነው። ይህንን ያቃለሉ ሰዎች የሚያገኛቸው እድሉ ምን እንደሆነ እና አለመቀበል ብቻ አይደለም የሚያፌዙ፣ የሚቀልዱ አሁንም የት አለ ምጣቱ? ለዘመናት አባቶቻችን ከተወለዱ ጊዜ ጀምሮ ይህ ታሪክ ይመጣል 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 የሚባል ነገር አለ። በጣም ከፍተኛ የሆነ ፌዘኞች የሆኑ የሚጠቀሙትም ወይም ደግሞ የሚመኩትም ለማቃለል አንደኛ የራሳቸውን እውቀት ነው፣ ሁለተኛ ልዩ ልዩ አይነት የሃይማኖት አሰራሮችን ነው የሚጠቀሙ። ስለዚህ እግዚአብሔር አምላክ እነዛን በሙሉ በምን አይነት መልኩ ከዚህ ምድር ላይ እንዴት እንደሚያደርጋቸው ወይም ደግሞ ምድርን እንዴት እንደበደሉ የሚያሳይ ነው። ከዛም ሌላ በጣም አደገኛ የሆነ ነገር እዛ በቁጥር 19 እስከ 19 እና 20 ላይ ያለው አለ። እግዚአብሔርን ደግሞ በሐሰት እንወክላለን ያሉትን ሰዎች ኢየሱስ ክርስቶስ በምን አይነት ቅጣት እንደሚቀጣቸው የሚገልጽ ሐሳብ ነው ያለ እና ቅጣቱ ሁለት አይነት ሁኔታዎችን ግልጽ አድርጎ ይናገራል። ስለዚህ አንብበን ለመረዳት እንሞክር። እኔ ቁጥር 17ና 18 21 በአንድ ላይ ነው የማነባው። ከዛ ቁጥር 19ና 20ን እንደገና ደግሞ በተለየ መልኩ እናነባዋለን እና ብዙ ጥቅሶች ከብሉይ ኪዳንም ተጠቅሰዋል። ወደ እነ ሕዝቅኤል ተመልሰን እንድንሄድና ሁኔታዎችን እንድናይ እኔ ግን የሚመለከተው በጣም አሳስቦኝ ነበር። ይህን ነገር እንዴት አድርገው ለማየት ሰዎች ይችላሉ የሚል ጥያቄ ነበረኝ። ግን እግዚአብሔር አምላክ ይህንን ግልጽ አድርገው በግልጽ ስለነገረኝ ለእናንተ በግልጽ ልነግራችሁ ወድጄ ነው። ቁጥር 17ና 18 አንድ መልአክ በፀሐይ ቆሞ አየው፣ በታላቅ ቃል ጮኸ እንዲህ ሲል በሰማይ መካከል ለሚበሩ ወፎች ኑ ወደ ታላቁ ወደ እግዚአብሔር ምሳ ተከማቹ፣ የነገስታትን ስጋ ትበሉ ዘንድ የአንበሎችንም ስጋ የኃያላንንም ስጋ የፈረሶችንም ስጋ በላያቸውም የተቀመጡባቸውንም የሰው ልጆችንም ሁሉ ስጋ የባሮችንም የተናናሾችንም የተላላቆችንም። ይህንን በአስራ ስድስተኛ ምዕራፍም ላይ አይተነዋል፣ አንብበነዋል። በአስራ ስድስተኛ ምዕራፍ ላይ እስቲ አንድ ጊዜ ተመልሰን እንየው። ይቅርታ፣ በስድስተኛ ምዕራፍ ላይ ነው ይህንን ያየነው። አስራ ስድስተኛ ምዕራፍ ላይ ሳይሆን በስድስተኛ ምዕራፍ ላይ ያየነውን ነው ደግሞ እዚህ ጋር እየተናገረ ያለው። ምዕራፍ ስድስት ከቁጥር 15ና 16 ላይ ያለውን ነው የምናገረው ያለ። የምድርም ነገስታት ታላላቆችም ባለጠጎችም የሻለቆችም ብርቱዎችም ባሪያዎች ሁሉ የሰው ልጅም ሁሉ በዋሻና በተራሮች ሕንጻዎች ራሳቸውን ሰወሩ፣ ተራሮችንም ሕንጻዎችንም በላያችን ውደቁ አሉ። ሰውሩንም በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ የታላቁ የቁጣው ቀን ደርሷልና ማንስ ይችላል ይጸና ዘንድ? እነዚህ ነው የእነዚህ ስጋ ነው ደግሞ የሚበላው። የእነዚህን ሰዎች ስጋ በምድር ላይ የተጋበዙ ወፎች ይበሏቸዋል። በእነዚህ በምድር ከዙፋኑ ፊት ምክንያቱም ወደ በጉ ሰርግ እንዲገቡ እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ሕይወት ሲጋብዛቸው ቸል ያሉ፣ ያፌዙ፣ የቀለሉ፣ የተታለሉ እነሱን ደግሞ የሚያታልሏቸውን እና የሚያጭበርብሯቸውን ያዳመጡ ሰዎች ማሮች የሚላቸው ወይም ደግሞ በመካከል የሚገኙ ወላዋዮች ወይም ደግሞ ለዚህ ጉዳይ ለመቆም ወይም ደግሞ ለዚህ መስዋዕትነት ሊቆሙ ያልቻሉትን ሰዎች ስጋ ነው። ለበጉ ያልቆሙትን በመጨረሻ ላይ ወደ በጉ ሰርግ ለመግባት ፈቃደኛ ያልሆኑ መስዋዕትነቱን ያልተቀበሉ ማዳኑን ያልተቀበሉ ወንጌሉን ያልተቀበሉ ሰዎች በመጨረሻ ላይ ልጁ ከሰማይ ሲገለጥ ሙሽራይቱን ሊወስድ ወይም ሙሽራይቱን ለማግባት በሚፈልግበት ጊዜ ለማግባት በመጣ ጊዜ እሱ በዛን ጊዜ ከቤተ መቅደሱ በወጣ ጊዜ በታይትሉ ምሽራ ሆኖ ነው የሚወጣው። දෙකනටක් මෝ යනක ස්ථාත් නිකුස් නො කෙසා වාලා යනක ස්ථාත් නිකුස් එම්මි හෝන් මහෝනි නෙම්මි කරක් කරව නැකර යෙල්ලම් අන්ද නැකර පිච්චා අරෝ විහෙඩෝ යෙම්මි මරම් මරුත් මස්ගබ යෙම්මි මරම් මරුත් අල්ලේ මස්ගබ මමර් මර් දමෝ යේසුස් ක්‍රිස්තෝස් ඉන නැක ස්ථාත් නිකුස් ඉන් දාය හෝ නැය කරක් කරව එනේ දෙල මාන් සාතුන් නෝ යතනගර ඇල්ලෝ උදර අස්රා සුදෙසනාස සබස් ලයි එම සවයිතන නතුන් දෙල් ඉන්දෙන සයිදාගම එම සවයිතන නතුන් දෙල් මාන් සාතුන් නෝ මෙන්න කරව යල්ලේ ና ስለዚህ ሁላችንም መመልከት ያለብን ቁጥር 16 እና 17 ግልጽ አድርገን ለይተን ምዕራፍ 6 ከቁጥር 14 እስከ 16 እስከ 17 ያለውን ነው መልሶ እንደገና እሱን ይደግመዋል። ግን 21ንም ጭምር ምክንያቱም የቀሩትም ተገደሉ በፈረስ ላይ በተቀመጠው በ ሳይፍ ካፉ በሚወጣውም ኦፍም ሁሉ ስጋቸውን ጸገበ። አዎ ይሄ የሚያሳየው ኢየሱስ ክርስቶስ ድል እንደነሳው ነው። ቁጥር 16 እና 17 እና 18 ነው። አንድ መልአክም በፀሐይ ቆሞ አየው በታላቅ ቃልም ጮኸ እንዲህ ሲል በሰማይ መካከል ለሚበሩ ወፎች ኑ ወደ ታላቁ ወደ እግዚአብሔር ምሳ ተከማቹ። ይሄ በሕዝቅኤል 39 4 እና 17 ላይ ተጽፏል። የነገስታትን ንጉስ የነገስታትን ስጋ ትበሉ ዘንድ የአምባላዮችንም ስጋ የሀያላንንም ስጋ የፈረሶችንም ስጋ በላቸውም የተቀመጡባቸውንም የሰው ልጆችንም ሁሉ ስጋ የባሮችንም የተናናሾችም የተላላቆችም። ቁጥር 21 ላይ የቀሩትም ተገደሉ በፈረስ ላይ በተቀመጠው ሳይፍ ካፉ በሚወጣው ኦፍም ሁሉ ስጋቸውን ጸገበ። አዎ ይሄ ከኢየሱስ ክርስቶስ ከአንድ ሺህ ዓመታት በፊት የሚሆነውን ነገር ለዮሐንስ ስናገረው ነው። ቅድም እንዳልኳችሁ ብዙ የእግዚአብሔርን ማዳን የመስዋዕትነቱን የመስቀሉን እንደገና ደግሞ የረግም ምጣቱን የምስራችንን ድምፅ ለመቀበል ያልፈለጉ ራሳቸውን በምን የካቡ ሰዎች እንደሆኑ ግልጽ ይናገራል። እነዚህ ሰዎች እነማን እንደሆኑ በ19 እና በ20 ላይ ይናገራል። አርዌውንም የምድርንም ነገስታት ጭፍሮቻቸውንም ተከማችተው አየው። ሰልፍ ያደርጉ ዘንድ በፈረስ ከተቀመጠው ጋር ከጭፍሮቹም አርዌውም ታዘ ከእርሱም ጋር አስተኛው ነቢይ በፊቱ ተአምራት ያደረገው የአርዌውንም ምሳሌ የወሰዱን ያሳተበትንም ለመልኩም የሰገዱን እልህ ሁለቱ በሕይወታቸው በድን በምትቃጠል በእሳት ፈሳሽ ወንዝ ተጣሉ። ይህንን በምዕራፍ 13 ላይ ያለውንም ስለ ሁለቱ ስለ ሐሰተኛይቱ ነቢይ የሚለው ሐሰተኛይቱ ነቢይ ቤተክርስቲያንና እንደገና ደግሞ አርዌውን በአንድ ላይ እንዴት እንደሚያቃጥላቸውና እንደሚያነዳቸው ነው። ምዕራፍ 13 ቁጥር 11 እስከ 14 ላይ ያለው ባለው አለ። እንደገና ደግሞ ምዕራፍ አሁን ይሄ ቀጥታ የክርስቶስ ምጣት በኋላ ከአንድ ሺህ ዓመታት በኋላ መኖሩን የሚገልጹ ሐሳቦች ተጽፈዋል። ምዕራፍ 20 ቁጥር 10 ላይና እንደገና ዳንኤል 7 11 27 ላይ ያሉትን መልሶ እነዚህ በመጨረሻ ላይ እግዚአብሔር አምላክ እንዴት በዓለምን በመጨረሻ ላይ እንደሚቀጣ የሚያስተምር ትምህርት ነው። ቁጥር 19ና 20 ላይ ያለውን መግለጫ ለመስጣት ወደድኩኝ። አርዌውንም የምድርንም ነገስታት ጭፍሮቻቸውንም ተከማችተው አየው። ሰልፍ ያደርጉ ዘንድ በፈረስ ከተቀመጠው ጋራ ከጭፍሮቻቸውም ጋራ ምዕራፍ 17 ቁጥር 12 እስከ 14 ላይ ያለውን ባለፈው ጊዜ ስንናገር ኢየሱስ ክርስቶስ ከመጣ በኋላ የሚሆነውን ድርጊት ነው። ምዕራፍ 16 ቁጥር 14 እና 16 ምዕራፍ 14 16 ቁጥር 14 እና 16 በአርማጌዶን ላይ የሚሆነው በመጨረሻ ላይ እንዴት ምን አይነት ሁኔታ እንደሚፈጸም እንደገና ደግሞ ታላቁን ተጋድሎ ወይም አርማጌዶንን በምን አይነት ሁኔታ እንደሚያከናውን እግዚአብሔር የሚናገሩ ጥቅሶች ናቸው። ስለዚህ ነው ቁጥር 14 19 እና ቁጥር 20 ከአንድ ሺህ ዓመታት በኋላ የሚፈጸም። ቁጥር 17 እስከ 18 እና 21 ላይ ያለው ኢየሱስ ክርስቶስ ከሰማይ ሙሽራይቱን ለመውሰድ በሚመጣበት ጊዜ የሚፈጸመው ታሪክ እንደሆነ ነው ግልጽ የሚያደርገው። ለምን እንደዚህ ያሉ ሁኔታዎች እንደዚህ ተቀላቀሉ ወይም እንደዚህ ሆኑ ተብለው በሚገመትበት ጊዜ ለዮሐንስ ግልጽ እያደረገ ያለው ኢየሱስ ክርስቶስ ሲመጣ የመጀመሪያ ምጣቱና የሁለተኛ ምጣቱ ልዩነት የለውም። ልዩነት የሚያደርገው ሙሽራይቱን ዝም ብሎ ከማግባት ሙሽራይቱ የራሷ ዘመዶች ሁላቸውም ለምን እንዳልተገኙ ሙሽራይቱ ትጠይቀዋለች ሙሽራውን ከማግባት በፊት። ይሄ ኖርማል የሆነ የእግዚአብሔር አደራረግ ነው። ሙሽራይቱ ብዙ ጥያቄ ነው የሚኖራት። ሙሽራው ቢያገባውም ሙሽራይቱ ለጥያቄዋ መልስ ካላገኘች ደስተኛ ልትሆን አትችልም። ስለዚህ የሙሽራይቱን ጥያቄ ለመመለስ ብቻ ነው በሀያ አንደኛ ምዕራፍ ላይ በግልጽ እናየዋለን። ሙሽራይቱ ብዙ ጥያቄ ስለሚኖራት ለዮሐንስ ግልጽ እያደረገለት ነው። የመጀመሪያውም ማለቴ ደግም የሚመጣው የኢየሱስ ክርስቶስ ደግም ምጣትና በመጨረሻ ፍርድን ለመስጣት የሚመለሰው መመለስ መካከል ያለው ልዩነት ምንም ልዩነት የለውም። በሰማይ የሚያመጣ ልዩነት የለውም። ግን ሙሽራይቱ ብዙ ጥያቄዎች ይኖራታል። እናቴ የት አለች? አባቴ የት አለ? ወንድሜ የት አለ? ቄሴ የት አለ? ተወዳጅ ወንድም እህቶቻችን፣ ልጆቻችን የት አሉ ብለው ሙሽራይቱ እግዚአብሔርን የምትጠይቃቸው ጥያቄ አለ። ሙሽራይቱ የምትባለው እውነተኛ የሆነውን እውነት የሚከተሉ ሰዎች ብቻ ናቸው። ውሸትን የሚከተሉ ሰዎች ከእግዚአብሔር ቤት የሚወጡ የራሴ ልጆች ወይም ልጄ ድኖ እኔ ሳልደንስ ቢቀር አባቴ ቄስ ቢሆን እናቴ ቄስ ቢሆኑ እነሱ ሳይድኑ ሲቀሩ እኔ የዳንኩኝ ዝም ብሎ አያገባን። ሙሽራይቱ የእግዚአብሔር ሕዝብ ነው። ይህ የእግዚአብሔር ሕዝብ አጠቃላይ ቤተ ክርስቲያን ማለት ነው። በአንድ ቃል ቢናገርም ይህ የእግዚአብሔር ብዙ ጥያቄ ነው የሚኖረው። እስጢፋኖስ ጳውሎስን ያየዋል። ብዙ ክርስቲያኖች ጳውሎስን ያያሉ በእግዚአብሔር ቤት። አሁን እስጢፋኖስ ቢገደልም የእስጢፋኖስን ስራንና የጳውሎስን አገልግሎት በእግዚአብሔር ፊት ተመዝግቦ ስላለ እስጢፋኖስ ፍጹም ይረካል። እኔ ልሰራ ያልቻልኩትም ለእኔ ያልሆነልኝንም ሁሉ ለካ ጳውሎስ ሰርቶልኛል። ስለዚህ እግዚአብሔርን በቃ መውለዱን ጳውሎስ እርሱን ቢገለውም እግዚአብሔር አምላክ በእስጢፋኖስ ደም መዘራት ጳውሎስ ድኖ የእስጢፋኖስንም ስራ ባይደወይ የእስጢፋኖስንም ቤተሰብ እኮ ጠምቋል። ጴጥሮስ እንትን ጳውሎስ ብዙ ሰዎችን አልጠመቀም፣ ግን የእስጢፋኖስን ቤተሰብ ጠምቋል። በምን አይነት ሁኔታ ለቤተሰቡ ምን አይነት ጥንቃቄ እንዳደረገ እና ኒቆዲሞስ በጉባኤ ላይ ነበሩ ዮሐንስ መጥመቁ በሚታረድበት ጊዜ በጉባኤ ነበሩ፣ አልታደጉትም። እንደዚህ ያሉትን ምስጢራዊ የሆኑ ብዙ ጥያቄዎች የሚያነሱ ነቢያት አሉ። እነ ዮሐንስ መጥመቁ፣ እነ እስጢፋኖስ፣ ሌሎችም ሌሎችም በዓለም ዙሪያ ያሉ በእምነታቸው ጸንተው ቆይቶ የሞቱ የተሰዉ፣ በመጨረሻ ላይ ግን በሰማይ የሚገኙ የተገደለባቸው የታረደባቸው፣ እነዛ ያረዱ የገደሉ ሰዎች በሰማይ መንግስት ሲገኙ እንዴት እንደዚህ ሊሆን ቻለ? የእግዚአብሔር ፍርድ እንዴት ያማዝናል? ብለው በሚጠይቁበት ጊዜ ለነዛ ሁሉ ጥያቄዎች ሙሽራይቱን ወስዶ ሙሽራይቱ የእግዚአብሔርን የፍርዱን መዝገብ ይመረምራሉ ለአንድ ሺህ ዓመታት በሙሉ። ይህ ከመሆኑ በፊት ነው የእግዚአብሔርን ልጅ የኢየሱስ ክርስቶስ መስዋዕትነትን ጥሪ ያልተቀበሉና ትክክለኛ የሆነውን ትምህርት ያልተቀበሉ ሰዎች በእግዚአብሔር ልጅ መጣት ላይ በሚነሱበት ጊዜ ሁሉ የሚነሱትን ሰዎች በምን አይነት ሁኔታ እንደሚቀጡ ለዮሐንስ እያሳያቸው ነው። አንተ ራስህ ዮሐንስ ምን ያህል በዘይት ውስጥ እንደተቀቀልክ ታውቃለህ። የእሱንም ስሜት ነው እየተናገረው ያለው። በምን እንደተቀቀልክ፣ ለምን እንደተቀቀልክ፣ ለምን ብቸኛ እንደሆን ቅድም ስሰበክ ነበርና ይህንን ነገር በአጠቃላይ የሰማይ ምስጢር እየነገረው ነው። አንተ ብቻ አይደለህም፣ ብዙዎች ይህንን የሚጠብቁ አሉ። እነዚህ ይህንን በአንተም ላይ ግፍ የፈጸሙ ነገስታት እንደነ ኔሮ ያሉ እና ዳይቴሽን ያሉ እንደና በጣም ብዙ ነገስታቶችን ጭፍሮቻቸው የእግዚአብሔርን ሕዝብ እንዴት እንዳስጨነቁ ለዮሐንስ ይህንን እኮ በስሜት ደረጃም እየገለጸ ነው። እነዚህ የወፎች ምግብ ይሆናሉ፣ በመጨረሻም እኔ በሚመጣበት ጊዜ እነሱ ቢነሱ በሐሰት ትምህርት የተሞሉ ሰዎችና በሐሰትን ትምህርት ያስተማሩ ሰዎች ቢነሱ የደለሉ በስሜ እንኳን የደለሉ ሰዎች ሐሰተኛ ይቱ ነቢይና ባቢሎንም ጭምር ምን እንደሚሆኑ በግልጽ ነግረሃለሁ። እንደውም የሚብሰው ፍርዱ በሐሰተኛ ይቱ ነቢይና በሐሰት እኔን ወክለው በሐሰት እኔን በእኔ ስም የፈጸሙትን ድርጊት ሁሉ አንተ በዓይንህ እንዲታይ በሕይወት እያሉ በእሳት ዲን ውስጥ ይቃጠላሉ። ሌሎች ግን አለማውያን ስሜን ያልወከሉ አለማውያን ነገስታት፣ የፖለቲካ መንግስታት እንደና ሂትለር ያሉ እንደና ሞሶሎኒ ያሉ ወይም ደግሞ ሌሎች ነገስታት የዓለም ነገስታት እግዚአብሔርን እንወክላለን ሳይሉ ዝም ብለው ጥፋት ያጠፉ ሰዎች ዝም ብለው በእሳት ይቃጠላሉ፣ ይገደላሉ። ግን ሐሰተኛይቱ ነቢይና ባቢሎን ግን በሕይወት እያሉ በእሳት ዲን ይወረወራሉ፣ ይጣላሉ። ያውም ሁለተኛይቱ ሞት በሚለው። ስለዚህ ወገን እንትን ዮሐንስ ሆይ አትጨነቅ፣ አንተ ግን አሁን የሚልህን ጻፍ፣ ለኋለኛው ዘመን ይቀራል። ዳንኤልና ወንድም እህቶች ሌሎች ያጠናሉ፣ ይመረምሩታል፣ ያገኙታል። ለእነሱ ደግሞ ይህንን ቃል በማንበብ ይባረካሉ፣ ይህንን ቃል በማዳመጥ ይባረካሉ፣ ይህን ቃል ደግሞ በማድረግ ይባረካሉና ለመጨረሻ ዘመን ይህንን ጻፍ ብሎ ለዮሐንስ በቀጥታ እየነገረው ያለ። ስለዚህ ከቁጥር 17 እስከ 18 ያለው ኢየሱስ ክርስቶስ ወደዚህ ምድር በመጀመሪያ በሁለተኛ ጊዜ በሚመጣበት ጊዜ ነው። ከቁጥር 19 እና 20 ላይ ያለው ኢየሱስ ክርስቶስ በሶስተኛ ጊዜ በሚመለስበት ጊዜ የሚያደርገውን ድርጊት የሚያሳዩ ጥናቶች ናቸው። እና ይህንን ለማወቅ ከፈለገን ትንሽ በሀያ ላይ እና ልናነብ እንችላለን። ምዕራፍ ሀያ ላይ ምንድን ነው የሚያደርገው? እነዚህ ሰዎች ከሞቱ በኋላ ይሄ ራስ ይሄ ወፎች የሰዎችን ስጋ የነገስታትን ስጋ ያላመኑትን ሰዎች ስጋ ከበሉ በኋላ ሰይጣን ብቻውን ይቀራልና ይታሰራል ይላል ምዕራፍ ሀያ ላይ። ስለዚህ በሚቀጥለው ጊዜ እሱን እናጠናለን። እንደውም ምናልባት ትንሽ ብዥታ እንዳይሆንብን ምዕራፍ ሀያን በአንድ ላይ እናንበው። ከእራት በኋላ ወፎች ስጋን ከበሉ በኋላ ምዕራፍ ሀያን እናንብ። መልአክም ከሰማይ ወረደ። ይሄ የሰው ስጋ ከተበላ በኋላ ማለት ነው። መልአክም ከሰማይ ሲወርድ አየው፣ ከእርሱም ጋራ የቀላይ መክፈቻ ነበረ። የቅድሙ ወፎችን የጠራው በፀሐይ ላይ ነው የነበረው መልአኩ ወደ ኢየሱስ ክርስቶስ የሚቀርብ። ይሄኛው ደግሞ ከቀላይ ነው የወረደው፣ ማለቴ ከሰማይ ነው የወረደው። በእጁ ከእርሱ ጋራ የቀላይ መክፈቻ በእጁ የቀላይ ማለት በባዶ የሚያስረው መክፈቻ፣ ታላቅም ሰንሰለት በእጁ ነበር። ዘንዶውን ወይም ሰይጣንን አርዌውን አይደለም፣ ዘንዶውን አርዌውና ሌሎቹ በእሳት እንትን በወፎች ተበልተዋል። ዘንዶውን ያዘው ያን የቀደመውን እባብ እርሱም ዲያብሎስ ሰይጣንም ሺህ ዓመት አሰረው፣ በጠለቀውም ጉድጓድ አኖረው፣ ቆለፈውም፣ አተመበትም። ደግሞ አሕዛብን እንዳይስት ሺህ ዓመት እስኪፈጸም ድረስ ከዛ በኋላም ጥቂት ወራት ይፈታ ዘንድ ይገባዋል። ዙፋኖቹንም አየሁ፣ በእርሳቸውም የተቀመጡባቸው ፍርድም ተሰጣቸው። ስለ ኢየሱስ ምስክሮችም የሞቱት ነፍሳት አየሁ። ስለ እግዚአብሔርም ቃል ለአርዌውም ያልሰገዱ ለመልአኩም ጽሕፈቱንም ያልወሰዱ በግንባራቸውም በእጃቸውም በሕይወታቸውም ተቀመጡ፣ ከክርስቶስ ጋር ነገሱ ሺህ ዓመት። አሁን የሙሽራይቱ ምርመራ ዘመን ነው። የቀሩትም ሙታን ግን አልዳኑም። ሺው ዓመት እስኪፈጸም ድረስ ይህች ናት የመጀመሪያይቱ ትንሣኤ። እነዛ በመጀመሪያይቱ ትንሣኤ የነበሩ ሰዎች ናቸው። ከመጀመሪያይቱ ትንሣኤ እድል ያለው ብፁዕ ቅዱስም ነው። በእልህ ላይ ሁለተኛይቱ ሞት ስልጣን የላትም፣ የእግዚአብሔርና የክርስቶስ ካህናት ይሆናሉ እንጂ። ከእርሱ ጋርም ሺህ ዓመት ይነግሳሉ። እግዚአብሔር ይባረክ። ሺህ ዓመትም በተፈጸመው ጊዜ ሰይጣኑ ከስረቱ ይፈታል። በአራቱም ማዕዘንም ያሉትን አሕዛብን ወይም ጎግንና ማጎግን ለማሳት ይወጣል። ጎግንና ማጎግን ለሰልፍ ይሰበስባቸው ዘንድ ቁጥራቸው እጅግ ከባህር አሸዋ የበዙ። ይህንን ቅድም በምዕራፍ 19:20 ላይ ካለው ጋር እናዛምዳለን። ከዚህ ከአሁኑ ከሺህ ዓመት በኋላ ያለው ስለዚህ ምዕራፍ 20 ለቁጥር 12 እና ለ17 እና ለ16 እና ለ17 ከአንድ እስከ ሰባት ያለው ምዕራፍ 20 ከአንድ እስከ 7 እና ምዕራፍ 19 ከቁጥር 17 እና 18 ላይ ያለው አንድ ላይ ይሄዳል። ከቁጥር 19 ጀምሮ እስከ 20 ያለው ከቁጥር 7 ከቁጥር 8 ጀምሮ እስከ 15 ካለው ጋራ በመጨረሻ ላይ እግዚአብሔር አምላክ ምድርን ከኢየሱስ ክርስቶስ ምጣት በኋላ የሚደመስሰውን ሁኔታዎችን ነው ግልጽ የሚያደርገው። ስለዚህ ቁጥር 16 17 እና 18 ከቁጥር 1 ጀምሮ እስከ 15 16 ድረስ ያለው ካነበብነው ሐሳብ ጋር አብሮ ይሄዳል። ምክንያቱም ሙሽራው ኢየሱስ ክርስቶስ ሙሽራይቱ ቤተ ክርስቲያንን ካገባ በኋላ ስሙን የነገስታት ንጉስ ተብሎ ከተሰየመ በኋላ ለዛ ለንጉስ ነገስቱ ያልተጠሩና ተጠርነት የሌላቸው ሰዎችን ወፎች ስጋቸውን የሚበሉ ነገስታት ቢሆኑ ሌሎችም በእምነትም ሆነ በአለማመንም ሆነ በክደትም ሆነ በፍርሃት ሆነ እነዚህ ሁሉ የሚፈሩ የእግዚአብሔር መንግስት አይወርሱም ይላል። በቆራጥነት ለእግዚአብሔር ፊት የሚቆሙቱ የእግዚአብሔር መንግስት ደግሞ በጣም በጣም ቆራጥና ጨካኝ ለሆኑ ብቻ እንደሆነ፣ ማለትም ጨካኝ ሲባሉ ሰውን ለመግደል ለማጥፋት አይደለም፣ በህይወታቸው ለእውነት ህይወታቸውን የሚሰጡ ማለት ነው። ቀኝና ግራ የማይሉ የማይታለሉ የማይደለሉ ለእውነት አይኖቻቸው የተከፈቱ ሰዎች ማለት ነው። ስለዚህ በምንም አይነት ሁኔታ የእውነትን እምነት የእውቀት መስዋዕትነት ሙላት ያገኙ ሰዎች ከልጁ ጋራ ወደ ሰርጉ ይሄዳሉ ከሙሽራይቱ ጋራ እና ሙሽራይቱ ከልጁ ጋራ ከሆነች በኋላ እንደገና ደግሞ ሙሽራው ኢየሱስ ክርስቶስ ለታማኝነቱና ለአባቱ ታማኝነት ለመንፈስ ቅዱስ ታማኝነት ለአንድ ሺህ ዓመታት ለሙሽራይቱ እድል ይሰጣታል። ከእሱ ጋር አብራ ትቆያለች። ያ ጊዜ ሁሉ የንግስናዋ ዘመን ነው። የካህንነት አገልግሎትም ዘመን ነው። የሲቲዘንሺፕ ወይም ደግሞ ሲቲዘንሺፕ ምንድን ነው በአማርኛ?
ዜግነት።
አመሰግናለሁ። ዜግነትን እውነተኛ የሆነ ሰማያዊ ዜግነቷን ከካህናትና ከነገስታት ጋራ ከእግዚአብሔር አብና ከእግዚአብሔር ወልድ ጋር ያለ ጥርጥር ዜግነቷን የምታረጋግጥበትና ምንም አይነት በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ላይ ጥያቄ እንዳያድርባት የምታረጋግጥበት ዘመን አንድ ሺህ ዓመት ይሆናል። እግዚአብሔር ይሰጣታል ለሙሽራይቱ። በዛን ጊዜ ነው ሙሽራይቱ የእግዚአብሔርን መዝገብ ሙሉ በሙሉ የምትረዳውና በዛን ጊዜ ነው ሙሽራይቱ ምንም አይነት የስጋና የደም ሀሳብ አብሮ በልቧ ውስጥ እንዳይኖር ሙሉ በሙሉ ወደ ሞለኪላዊነት ባህሪን የምትቀየርበት ጊዜ። በሁለት ሀሳብ ሳይሆን በዘላለማዊ በአምላካዊ ባህሪ ሙላት የምትታተምባትና አብና መንፈስ ቅዱስ ይህንን እውነተኛ የሆነውን ሰርግ ቅዱሳን መላእክት የሚያረጋግጡላቸው የሙሽራውና የሙሽራይቱ እርግጠኛ የሆነ የሚፈጸመው ሰርጉ የሚተሟና የሚሆንበት ቀን ነው ወይም ጊዜ ነው። ከዛ በኋላ ግን የመጨረሻውን ዘመን በሚቀጥሉት ምዕራፋት ላይ ከዛ በኋላ የሚፈጸሙ ሁኔታዎች እጅግ 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 ተስፋ አስቆራጭና አሳዛኝ የሆኑ ሁኔታዎች ስለሆኑ እኛም ደግሞ ይህ እድል ከማምለጡ በፊት ለመላ ዓለም የህይወትን መስዋዕትነት ከፍለን የእግዚአብሔርን ልጅ የኢየሱስ ክርስቶስን የሰርግ ጥሪ ሰዎች እንዲቀበሉ ለመርዳትና ለማድረግ የምንችልበትን ሁኔታ የምናጠናበት ጊዜ ይሆናል። አሁን ከነገርኳችሁና ከተወያየነው ላይ ጥያቄም ሀሳብም ካላችሁ እንወያያለን። እንግዲህ ምዕራፍ 19 ጨርሻለሁ። ምዕራፍ 20 ላይ ደግሞ አንዳንድ ሀሳቦችን ግልጽ አድርጌ የሙሽራይቱን ሁኔታ ከዛ ሁኔታ ጋር አገናኝቼ ነግሬያቸዋለሁ። ጥያቄ ካላችሁ አስተያየትም ካላችሁ መልካም ነው። አሁን ለአስተያየትም ለጥያቄም ሀሳቡ ግልጽ ነው።
ይሰማል?
አሁን ይሰማል።
እንግዲህ ሌሎች ሀሳብ እስከሚሰጡ ድረስ አይ ጥሩ ነው። እኔም 20 መግቢያ አካባቢ እስከምታነብ ድረስ በጣም ግልጽ አልሆነም ነበር፣ ግን አሁን 19 ላይ ያለው እንደዚህ ለወፎች እንደዚህ አይነት የራት ግብዣ የሆነው የሰዎቹ ሞት የመቼ ነው የሚል ጥያቄ የነበረኝና ግን 20 ላይ ያለው ነገር ሲጨመርበት ለእኔም ግልጽ ሆኖ የሚታየኝ ከሺው ዓመት በፊት ያለ እንደሆነ ነው የሚታየው። ለክርስቶስ ሲመጣ በመጀመሪያው ሲመጣ ጻድቃን ሲነጠቁ በሕይወት ያሉ ሰዎች ይሞታሉ እና በእርግጥ ብዙ በዛን አላሰላሰልኩም። ምን ያክል እንዳሰላሰላችሁ አላውቅም። ምንድን ነው የሚሆኑት? አይቀበሩም፣ አይቃጠሉም። እንደሚቃጠሉ የሚናገረው ከአንድ ሺህ ዓመት በኋላ ነው። ስለዚህ ሬሳቸው ነው የሚቀረው ማለት ነው። እና ሬሳቸው ሲቀር ወፎች፣ አሞራዎች አብረው ያንን የሞት ቅጣት የሚቀበሉበት ማስረጃ የለንም ከመጽሐፍ ቅዱስ ላይ። ጥፋቱ ከሰው ጋር ነው ያለው፣ ሰይጣን ካሳሳታቸው ህዝብ ጋር ነው ነገሩ ያለው፣ ሞቱና ጥፋቱ። ስለዚህ እነዚያ ሰዎች ሬሳ ነበሩ ማለት ነው። ስለዚህ ያለው አማራጭ የአሞራዎች ራት መሆን ነው። እና ያ ሲጨመር ያኛው ለእኔ በጣም ግልጽ የሆነልኝ ሆኖ ነው ያየሁት። ሌላ ሀሳብ ካላችሁ አምጡ። ያ ነገር ትንሽ ጎላ ብሎ እንደታየኝ ስላየው ነው።
ሄሎ፣
እግዚአብሔር ይስጥልን። በዚህ ሀሳብ ላይ በግልጽ ልናገር ወዳለው ወፎች የተፈጠሩት በመጀመሪያውም ብዙዎቹ ቆሻሻን እንዲያጣሩ ቆሻሻን እንዲያስተካክሉ ወይም ደግሞ ቆሻሻ ነገር በምድር ላይ እንዳይኖር ለምሳሌ አሞራ፣ ጅቦች፣ እነዚህ ብዙ ልዩ ልዩ አይነት እንስሳት የተፈጠሩ እንደዚህ ያሉትን ነገር ለማጥራት ነው። ስለዚህ ወፎች ይሄንን ማጥራት አለባቸው እና ደግሞ ምድር በዛን ጊዜ እንዲትጠራ ያስፈልጋል። ከጠራ በኋላ ደግሞ የነዛን ሰዎች ስጋ የበሉ ያጣሩ ቆሻሻ የበሉ ራሳቸውን ደግሞ በሕይወት አይኖሩም። ስለዚህ ሁሉም ነገር መጀመሪያም እነዚህ ፍጥረታት ወፎች፣ ልዩ ልዩ አይነት እንስሳት የተፈጠሩ የእግዚአብሔርን ምድር ለማጥራት እና ለማጥራትም ነው እና ስለዚህ ለተፈጠሩት አላማ ነው። ይህንን ወፎች ይህንን ስጋ ሁሉ የሚበሉ እና የሚያጣሩ ማለት ነው የሚያጠሩ ማለት ነው እና ደግሞ እነሱም እኮ ይሞታሉ። ከዛ በኋላ በልቶ ለመሞት ነው እንደሱም የሚያደርጉት። ያ ለጥፋት የተፈጠረው ህዝብ እኔ ስጋ የበላ ደግሞ ያው እርኩስ ነው፣ እርኩስ ወደ እግዚአብሔር መንግስት አይገባም። እርኩሳን ወፎች፣ እርኩሳን ከዚህ በፊትም አይተነዋል፣ ለወደፊትም እናያለን። እርኩሳን ወፎች ወደ እግዚአብሔር መንግስት አይገባም።
ሄሎ።
ስለዚህ ይህንን በግልጽ ግልጽ ነው። ለምን እንደት የተፈጠሩ እንስሶችም ልዩ ልዩ አይነት እንስሶች ለተለያየ ጉዳይ የተፈጠሩ ስላሉ ማለት ነው። አመሰግናለሁ ጋሽ በየነ። ግልጽ ነው። ይሄ ነው
ጥንባንሳዎች ማለት ነው። እነ ጥንባንሳዎች በጣም ቢዚ ይሆናሉ ማለት ነው።
ሄሎ፣
እየሰማን ነን
የአንዲት እህት ቀድማኛሉ ብላለች ከሶ አላሉ
ጥያቄን በማብራራት ትቀጥላለ። ይሄ ከሺው አመት በፊት ወፎች እንደዚህ አይነት ተግባር እንደሚፈጽሙ የማይድኑትን ከዛም ሌላ ደግሞ 20 ላይ በህይወት ሳሉ በድን ወደሚቃጠል ወደ እሳት ባህር ተጣሉ። ይሄ የእሳት ባህር መጣል ጉዳይ መጨረሻ ከፍርድ ምርመራ በኋላ ጌታ ኢየሱስ ክርስቶስ ድጋሚ በሚመጣበት ሰዓት እንደሚሆን ነበር እኔ እንግዲህ ያስተዋልኩኝና ከዛም በፊት ከሺ አመቱ በፊትም እንዲህ አይነት ነገሮች እንዴት ነው ሲሆኑ ተጋጭቶብኝ ነውና ያው እስኪ ቢብራራልኝ ፈልጌ ነው።
ለዛ ነው ቁጥሮቹን በተለያየ ያነበብኩት። ቁጥር 20 እና ቁጥር 19 እና 20 ኢየሱስ ክርስቶስ ከሶስተኛ ምጣት በኋላ የሚፈጸሙ ታሪክ ናቸው። ገብቶሻል ወይ? ሶስተኛ ስር ማለት ከሺህ አመት በኋላ ማለት ነው። ምክንያቱም ሶስተኛ ያልኩበት ምክንያት አንድ ሺህ አመት ሙሉ በሙሽራይቱ እና በሙሽራው ጋብቻ መካከልና በፍርድ መርማራ መካከል አንድ ሺህ አመት ሙሉ አለ። ይሄ የወፎች በምድር ላይ ያሉ ሰዎች ሁሉ ስጋቸው በወፎች የሚበላ ኢየሱስ ክርስቶስ ሁለተኛ ሲመጣ ነው። ከእንግዲህ ኢየሱስ ክርስቶስ ሁለት ጊዜ ነው የሚገለጠው። እሱ ግን በአንድ ላይ ሁሉም ደግም ምጽአት ነው የሚባለው። ግን ከአንድ ሺህ አመት በፊት እና ከአንድ ሺህ አመት በኋላ የሚሆን ሁኔታ አለ። ግን እሱ በአንድ ላይ የደግም ምጽአት ነው የሚባለው። ልዩነቱ ለአንድ ሺህ አመታት የቅዱሳን ምርመራ በእግዚአብሔር ፍርድ ላይ ያለ ዘመን ነው። ሙሽራይቱ ወይም ቅዱሳን የዳኑ ሰዎች ለአንድ ሺህ አመታት በሙሉ ቅድም ሀሳብ የሰጠው መሰለኝ ይሄ ወፎች የሰውን ስጋ የሚበሉት ከአንድ ሺህ አመት በፊት ነው። ሐሰተኛ ነቢይና ሐሰተኛ ባቢሎን አርዌውና ሐሰተኛ ነቢይ በዲን እሳት የሚጣሉቱ ከአንድ ሺህ አመት በፊት በኋላ ያለው ነው። ከአንድ ሺህ አመት በፊት ዲንና እሳት የለም። ዲንና እሳት ያለው ምዕራፍ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ ሶስት ላይ ያለውን አብረን እናንብብ። ሁለተኛ ጴጥሮስ ምዕራፍ ሶስት ላይ ያለውን አብረን እናንብብ። ይህ አማራ ኪጅና አንብብ።
ሁለተኛ ጴጥሮስ
ምዕራፍ ሶስት ከአስር ጀምረሽ አንብቢ።
የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማዩን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቃጠል ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማዩን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ
ኦኬ በምን አይነት ሁኔታ ነው ምድር የሚያልፈው እና ሰማይ የሚያልፈው? ይሄት እንዳያችሁ ከሆነ እጅግ ከፍተኛ የሆነ መቅለጥ ነው የሚሆነው። ሰማይና ምድር ነው የሚቀልጠው። በዛን ያ ነው የከሺ ዓመት በኋላ የሚፈጸመው ታሪክ። በዛ ውስጥ ነው ሐሰተኛይቱ ነቢይ ወይም ደግሞ የሐሰት መልእክት በኢየሱስ ክርስቶስን ወክያለሁ ብላ በሐሰት መንፈስ የምትመራዋ ቤተ ክርስቲያንና ሐሰተኛውን ትምህርት ያስተማረችውና ሐሰተኛይቱን ነቢይ የወለደችው ባሏን ከነ ሕይወቷ ሳትሞት ማለት ነው። ከነ ሕይወቷ ሳትሞት ትቃጠላለች። ሌሎቹ ግን ይቀደራሉ። በሕይወት አይደለም ተጋለው ነው የሚቃጠሉ። እነሱ ግን በሕይወት እያሉ ነው ምንተ ወደ ዲንና ወደ ሲኦል የሚጣሉ።
እሺ፣ አንድ ልጨምር ጋዛ ነው ለዚህ ላይ አንተ ከተናገርከው ላይ።
እሺ
ልክ ነው። አይ ቲንክ አማራጭ የምትለው እንደን የባህር እሳት ያ እንደ ቅጣት ታውቆ ይያለ። ይሄ ደግሞ በአሞራዎቹ የሚባላቱ ደግሞ ምንድነው የተለየ ነው ወይ የሚል ይመስለኛል። ደግሞ ጥያቄዋ ያ ከሆነ አንተም እንዳብራራው እንደው ነገሩን ለመጨመር እሱ በቀጥታ አይደለም የሚሆነው ማለት ነው። በዚህ በእቶኑ እሳት በመጥፋት መካከል ሞቶ የመቆየት ጊዜ አለ ማለት ነው። እሱ ነው ከዛ በፊት ቅዱሳኑ ተነጥቀው 1000 ዓመት ከኢየሱስ ጋር በፍርድ ምራት ሲያሳልፉ ሌሎች አጥያን ያኛውን በባህር እሳት የመጥፋቱ ግስ ከዚህ ድረስ በሞት ነው የሚጠብቁ ማለት ነው። ያ ሞቱ የሚጀምረው በክርስቶስ ምጻት ጊዜ ነው። በመጀመሪያውን ገና አሁን ሲመጣ ቅዱሳንን ለመውሰድ በሚመጣበት ጊዜ ነው አጥያኑ ይሞታሉ ማለት ነው። እሱ ፋይናል ቅጣት አይደለም ሞቱ ማለት ነው። ይሄ ሞት ዛሬም እንደምንሞቱ አይነት ማለት ነው። ዛሬ ግን ማስ ነው ሞቱ፣ የጅምላ ሞት ነው የሚሆነው። አሁን እያንዳንዱ ሰው በበሽታ በአደጋ በአንድ አይደለም አንድ ውድም ብሎ የሚሞተው። ግን ያኔ እንግዲህ ሞተ ማለት ቅጣት ተቀበለ አይደለም፣ ያው የእንቅልፍ ሞት ነው። ልክ የዛ አይነት ሞት ነው አሁንም ያም የሚሆነው ማለት ነው። በድንጋጤ አላቸው። የክርስቶስ ክብር ከሰማይ ሲመጣ ግርማ በጣም ታላቅ ስለሆነ ዋጡን ደብቁን የሚል ነገር አለ። ዞሮ ግን ይሄ እንቅልፍ የሚባለውን ሞት ነው ግን የሚሞቱት ማለት ነው። ያን እንግዲህ ቀብር የለምንለ እንግዲህ ያው ያን ጊዜ ያሞራ ምግብ ሆኖ ቀሩ ማለት ነው። ያንን አሁን እየተናገረ ያለው ከዛ በኋላ ግን እነዚህ ሁሉ ፈጻሚያቸው አይደለም፣ እንደገና ለትንሳኤ ይነሳሉ ማለት ነው። ያ የባህር በእሳት ባህር መጥፋቱ ጊዜ ይመጣል ማለት ነው። ከዛ በኋላ
የወፎች እግዚአብሔር ባርክ ማብራሪያና መግለጫ ስለሰጠኝ በወፎች መበላት እንደ ማንኛውም ተራ ሞት ነው። ድንጋጤው ግን የክርስቶስ ከሰማይ መመለሱ ነው የሚያስደነግጣቸው። የለም የተባለው አይመጣም የተባለው ተስፋ የሚያስቆርጥ ንግግር ሲናገሩ የነበሩ ሰዎች ያዩና ይደነግጣሉ። ነገስታትም ቢሆኑ ታላላቅ ሰዎች ናን የሚሉ አሁን ለምሳሌ ይሄ አማረች ስትገነዘብ አሁን ወረርሽኝ አሁን መጥቷል። የኢትዮጵያ ነገስታት ይጨነቃሉ፣ የራሽያ ነገስታት ይጨነቃሉ፣ የአሜሪካ ነገስታት ይጨነቃሉ፣ የጳጳሱ ራሱ ይጨነቃል። ክርስቲያኖች ነን የምንል ሁላችንም በጭንቅ በስቃይ ውስጥ ነን። ያ ማለት እንደዚህ ነው። በዛ በጭንቅና በፍርሃት ነው ሰዎች የሚሞቱ። በዛን ጊዜ ነው የሚሞቱ ሰዎች የእግዚአብሔር ልጅ ኢየሱስ ክርስቶስን መምጣት ተስፋ በሚያስቆርጥ አቅጣጫ ያልተቀበሉ ሰዎች ወይም የክርስቶስን ማዳን ያልተቀበሉ ሰዎች የማዳን ኃይሉን የተቀበሉትን ሰዎች ኢየሱስ ክርስቶስ መጀመሪያ ከሺህ ዓመታት በፊት ሊወስዳቸው በሚመጣበት ጊዜ ብዙ ነገስታት፣ ብዙ ኃያላን፣ ብዙ ወታደሮች፣ ብዙ ምእመናን፣ ብዙ ክርስቲያኖች፣ ብዙ አማኞች በእግዚአብሔር ይመኑ ብዙ በሃይማኖት የታጠሩ ሰዎች እውነተኛውን የኢየሱስ ክርስቶስን መስዋዕትነት በእርግጠኛ በስርዓቱና በደንቡ በእውነተኛ በሆነ አምልኮ ሳይሆን አሁን ለምሳሌ ሐሰተኛ ነቢይ የሚላት የእግዚአብሔርን ሰንበት ወይም ኢየሱስ ክርስቶስን የካደች ቤተክርስቲያን ማለት ነው። ግን የኢየሱስ ክርስቶስን ስም ይይዛለች። ባቢሎንም ደግሞ የኢየሱስ ክርስቶስን ስም ይይዛለች። የባፕቲስትም ማለት ነው። ካቶሊክ ቤተክርስቲያን አመራር ማለት ነው። ፕሮቴስታንትም የእግዚአብሔርን ቤተክርስቲያን ስም ይይዛለች። ብዙ አድቬንቲስቶችም በስመ እግዚአብሔር ግን ልባችን ከአረምና ከእግዚአብሔር ጋር ያልሆነ ምግባር እያካሄደን ዘረኞች፣ ምቀኞች፣ አመፀኞች፣ ተንኮለኞች፣ ሐሰተኞች፣ ዘርን ከዘር የሚናጋጭ፣ ዘርን ከዘር የሚናጣላ፣ አንዱ ዘር ከሌላ ዘር ይሻላል፣ አንዱ ዘር ከሌላ ዘር ይበዛል፣ አንዱ ዘር እኛ አንድ ደምና አንድ ስጋ መሆናችንን የማይቀበሉ አድቬንቲስቶችን ሳይቀሩ በዚህ ቁጣ ይመታሉ። ስለዚህ ማንም የሚተርፍ የለም። የክርስቶስ ልጅ የኢየሱስ ክርስቶስ ልብ የሌለ ሁሉ በወፎች በእርኩሳን ወፎች ይበላል። ስለዚህ ነው በጣም እየተጠናቀቅ ብዙ ጊዜ ጩክ ያለው በቤተ ክርስቲያን ውስጥ እያሉ ለዘላለም በእርኩሳን ወፎች እና በእርኩሳን እንስሳት አውሬዎች የሚበሉ ብዙ ሰዎች በእኛ በራሳችን ቤተክርስቲያን አሉ። ልባቸው ሳይጠራና ሳይጠራ የኢየሱስ ክርስቶስን ስም በሚደነበረ ተሸክሞ የሚመላለሱ ብዙ ሰዎች አሉ። ሐሰተኛ ነቢይም እንደዚሁ፣ ባቢሎንም እንደዚሁ፣ እንደገና ደግሞ የሰይጣን ሃይማኖት የተሸከሙ ብዙ ሰዎችም ሁሉም በድንጋጤ ይመታል። ምክንያቱም የልጁን የኢየሱስ ክርስቶስን መጀመሪያ ማለት ደግም ምጽአትን ሰዎች በቃ ሊቋቋሙ ሊቆሙት አይችሉም። ምክንያቱም አሁን ደግም ሲመጣ እሱ የነገስታት ንጉሥ ሆኖ ነው የሚመጣው። ከቤተ መቅደሱ ውስጥ እንደወጣ ልብሱን እንደቀየረ የነገስታት ንጉሥ ነው እሱ። ለዚህ ነው 24ቱም ሽማግሌዎች 4ቱም እንስሳት ስሙን በዛ ስም የሚጠሩ እኛም ደግሞ ቅዱሳን እና ስለዚህ ወፎች የሚበሉት ስጋ መጀመሪያ በጌታ በኢየሱስ ክርስቶስ ምጽአት የሚደመሰሰውን ህዝብ ስጋ ነው የሚበሉ። እጅግ ብዙ ከሰባት ቢሊዮን ህዝብ የሚተርፈውን እግዚአብሔር ብቻ ነው የሚያውቀው ዛሬ ክርስቶስ ይመጣል። ስለዚህ ነው እያንዳንዳችን እኛ የዋረኛውን አራም እየተቋቋች እየተቃጠለች እየቀለጠች የሚታገው ሰማይና ምድር በዛን ጊዜ ምንም አይነት ቦታ የሚሰጡት የሚያወሩት ነገር የለም። በዛን ጊዜ የሚኖር ማንም የለም። ሰይጣንና አመፀኛ ነው ወፎች የሉም። እንደዚህ የሚያደርግ ነገር የለም። እግዚአብሔር ሰይጣንን ቅዱሳን የእግዚአብሔር ልጆች እንዲያዩት ኢየሱስ ክርስቶስን እንደገና ከዘን እና ሂትሌር እና ሌሎችም እና ማርክስ ሌኒን እንደገና ደግሞ ጳጳሳት በሙሉ አንድ ላይ ተሰብስበው በእግዚአብሔር ቦታ ሲሰገዱ የቆዩ ሀያራን የሰይጣን ሃይማኖተኞች ሐሰተኛይቱም ባቢሎን ሐሰተኛይቱ ሙሽራ እንትና ልጅቷ ሐሰተኛይቱ ነቢይ እነዛ ሁሉ ከነመተረታቸው እየነደዱ እየተቃጠሉ እየቀለጡ ግን ሐሰተኛይቱ ነቢይና ባቢሎን ከነህይወቱ ነው በዛ በሚቃጥል እሳትና በዚህ እሳት ውስጥ በህይወት እያሉ ነው እስከሚነዱና እስከሚቀልጡ ድረስ የሚጣሉት። የነሱ ቅጣት ከሌሎች ሁሉ ቅጣት ከፍተኛ ነው። ምክንያቱም እግዚአብሔርን ልጅ ኢየሱስ ክርስቶስን በሐሰት ተርጉመውታል፣ በሐሰት ኢሜጅ አድርገውታልና ማለት ነው። ስለዚህ ነው የሁለተኛ የሶስተኛ ጊዜ ክርስቶስ በሚገለጥበት ጊዜ የሚደረገውና ሁለተኛ ጊዜ በሚገለጥበት ጊዜ የሚደረገው በሁለተኛ ጊዜ በሚገለጥበት ጊዜ ፍጥረታት ሁሉ በእርኩሳን ወፎች ይበላሉ። ሁለተኛውን ሶስተኛውን የሚያቀረው የእሳት ዲን ነው። የመጀመሪያው ተራ ሞት ነው። ያ ምን አይነት ቁጣ ቢኖር ምን አይነት ከእግዚአብሔር ልጅ ቁጣ ድንጋጤ ቢኖር ሁሉም ነገር ቢቀልጥም እንደ ሶስተኛ ጊዜ በሚገለጥበት ጊዜ የሚሆን ነገር አይደለም። እየጠነከረ ነው የሚሄደው። ኢየሱስ ክርስቶስ በመጀመሪያ ጊዜ በመጣ ጊዜ በምሕረትና በጸጋ መጥቷል። በሁለተኛ ጊዜ በሚመጣበት ጊዜ ቅዱሳንን ሊወስዳቸው ሙሽራይቱን ሊሰበስብ ይመጣል። ተስፋ አይሰጣትም። እኔ ብሄድ ይሻላቸዋል፣ ቦታ አዘጋጅላቸዋለሁ፣ ባዘጋጅሁላቸውም ጊዜ ይመጣለሁ፣ ወስዳቸዋለሁ ወደ እኔ ያለውን ተስፋ እንትን ለማከናወንና ለማድረግ ነው። ለዚህም ደግሞ ሙሽራይቱ የተወደደችበትን የተሰደበችበትን የተዋረደችበትን የተነቀፈችበትን የተናቀችበትን አምላክሽ የት አለ ተብላ የተባለችበትን እሱን በእርግጠኝነት ለማረጋገጥና ሙሽራይቱ ሙሽራውን እየተጠባበቀች የደረሰባትን ጉድና ሀብረት ስደትና ደም መፍሰስ የተቀበለችው ሙሽራይቱ ደማችንን ማን በቀልልን አብራ ያርቀተች ከተወለደች ቀን ጀምሮ ቤተክርስቲያኒቱ የተፈቃደችበትን የስደትን በዛ ላይ ደግሞ እኔ ከተጠቀሙ ነገስታት ሁሉ የሃይማኖት መሪዎች ሁሉ ውሸታሞች ሁሉ እግዚአብሔርን እንዴት እንደደለሉ በይፋ ሙሽራይቱ በግልጽ ከሙሽራው አፍና ከሙሽራው አባት እንደገናም ደግሞ ከመንፈስ ቅዱስ ሁሉንም ነገር እያየ በምስክርነት ከሚመራንና እስካሁን ድረስ እየተሰቃየ ካለው ከመንፈስ ቅዱስ ፊት ለፊት ላይ እውነተኛ የሆነ ሙሽራና እውነተኛ የሆነች ሙሽራይቱ ይጋባሉ። ከዛ በኋላ ለአንድ ሺህ ዓመታት ሙሽራይቱ የሙሽራውንም አገልግሎት እንደገናም ደግሞ የአባትንም ፍቅር የመንፈስ ቅዱስን አንድነት ከእኛ ጋር የነበረውን አንድነት በእርግጠኝነት አረጋግጣለች። ከዛ በኋላ አሮጌውን ምድርና አሮጌውን ሰማይ እና አሮጌውን ዲያብሎስን ወይም ሰይጣንን እግዚአብሔር ከፍጥረታት ሁሉ ፊት ሊደመስስና ሊያጠፋ ይመለሳል በሶስተኛ መገለጡ። ሌላ አስተያየት ወይም ሌላ ጥያቄ? ይሄ ታማኝ ማረስ ጥያቄሽ ካልተመለሰ አንቺ ራስሽ ሲማንድክ
ግልጽ ነው። ግልጽ ነው። እግዚአብሔር ይባርካት።
እሺ፣ እዚህ ጋ ይሄ ተማረት በአማረች ጥያቄ ላይ ይሄ በእምነት አስተያየት እጨምራለሁ ብላለች።
እኔ ያህል የሚለው ይሰማል። በነገራችን ላይ
ይሰማል። ያንተ ሌላ ጥያቄ ከሆነ ነው በዚህ ለሀሳብ ነው።
አይ አይሰማም ወይ ብዬ ነው ቼክ ለማድረግ ነው። አረ ቀጥይ።
ያ አንተና እሷ ተቀዳድማችሁ ሀሎ ስለተባባላችሁ የእሷ ጥያቄ ስለቀደመ እሷ ጥያቄ ላይ ሀሳብ ከሆነ በእሷ ጥያቄ ላይ ከሆነ ትናገር።
አይደለም።
እሺ ለዛ ነው እና ኢየሱስ ክርስቶስ ሲገለጥ በርግጥ ከተነገረው የተለየ ሐሳብ ሳይሆን በዛ ላይ ጥቅስ ለመጨመርና ጳውሎስም እንደተናገረ ለማየት ነው። ኤርሚያስም ኢሳያስም የተናገሩትን ነገሮችን ለማየት ነው። በሁለተኛ ተሰሎንቄ ምዕራፍ 1 ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 6 ጀምሮ ኢየሱስ ክርስቶስ ሲገለጥ የሚሆነውን ትዕይንት ጳውሎስ እንዲህ ብሎ አስቀምጦታል። ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 6 እስከ 10 ድረስ እንዲላል፣ ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ አለ። ኢየሱስ ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በርግጥ ጽድቅ ነውና። እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ በጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ ይላል። ስለዚህ ጳውሎስ እዚህ ጋር ሲናገር ምንድነው ያለው? ጌታ ኢየሱስ ክርስቶስ ከመላእክቱ ጋራ በሚገለጥበት ጊዜ በዚያን ጊዜ መከራን ሲያሳዩ የነበሩ መከራቸውን ሊያገኙ ግድ ነው ይላል። እሱ በሚገለጥበት ጊዜ ከሱ ክብር ከኃይሉ የተነሳ እነዚህ ሰዎች መቆም አይችሉም ነው የሚለው እዚህ ቦታ ላይ። ከጌታ ፊት ከኃይሉም ክብር ይላል ቁጥር 10 ላይ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ ይላል። የሱ ክብር የሱ ነጸብራቅ እነሱን ሊያቆማቸው አይችልም። ስለዛ ነው ቀደም በራእይ ምዕራፍ 20 ላይ እንደውም ሱና በባል አናምብሮ እርግጠኛ አይደለሁም ግን በስከፊተኛው ትንሳኤ እድል ያለው ብፁ ነው ይላል ዮሐንስ ይናገር። ምክንያቱም ሁለተኛው ትንሳኤ እሱን አያገኘውም ይላል። ሁለት አሁን መጀመሪያ እንግዲህ ኢየሱስ ክርስቶስ በሚገለጥበት ጊዜ እነዚህ የሚጠፉት በክብሩ የተነሳ የሚጠፉት ቆመው የነበሩ ሀጣኖች ናቸው እንደዛ ነው የሚለው። ሰው ብድራታቸውን ነው የሚያገኙት። ሲያሰቃዩ ቅዱሳን ሲያሰቃዩ የነበሩ ብድራታቸውን ያገኛሉ ካለ ቆመው የነበሩ ሀጣን ጌታ ኢየሱስ ክርስቶስ በሚገለጥበት ጊዜ መቆምና ማየት አይችሉም። ከክብሩ የተነሳ ይሞታሉ። ሞተው የነበሩ ሀጣን እዛ ሞተው ይቀራሉ። ስለዚህ ሞተው ከነበሩ ሀጣን ጋራ ቆመው የሚገኙ ሀጣኖች ክርስቶስ ሲገለጥ ቆመው የሚገኙ ሀጣኖች ከጌታችን ክብር የተነሳ ይሞታሉና አንድ ጎራ ውስጥ ይገባሉ ማለት ነው። እንደገናም ደግሞ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 እና 17 ላይ ሲናገር ጳውሎስ እኛ ሕያዋን ሆነን የምንቀር የሞቱትን አንቀድም ጌታችን ኢየሱስ ክርስቶስ ይገለጥ ይላል። በአይን ቅጽበት እኛ እንቀየራለን ይላል። እነሱ ጌታችን ኢየሱስ ክርስቶስን ለማየት መቀዳደም እንደሌለ ነው። በመለከት አለቃ ድምፅ ይነሳሉ ይላል። በመለከት አለቃ ድምፅ ሞተው የነበሩ ጻድቃን ይነሳሉ አለ። እኛ ደግሞ ሕያዋን ሆነን ደግሞ ጌታችን ኢየሱስ ክርስቶስ እስከሚገለጥ የምንቀር ደግሞ በአይን ቅጽበት እንቀየራለን እንለወጣለን አለ። ስለዚህ እንግዲህ መጀመሪያ አራት ጎራ ነበረ ማለት ነው። ያ ምንድነው? መጀመሪያ ቆመው የነበሩ ሀጣኖች አሉ፣ ሞተው የነበሩ ሀጣኖች አሉ፣ ሞተው የነበሩ ጻድቃኖች አሉ፣ በሕይወት ያሉ ጻድቃኖች አሉ። አራት ግሩፖች ናቸው ሁልጊዜ የሚኖሩት፣ ምንጊዜ ከዛ ውጪ ሊሆን አይችልም። እነዚህ አራት የነበሩት ግን ክርስቶስ ኢየሱስ ሲገለጥ ወደ ሁለት ጎራ ምን መደበው? ቆመው የነበሩ ሀጣኖች ከክብሩ ብርሃን የተነሳ ይጠፋሉ። የሞቱ ሀጣኖች አይነሱም፣ እዛው ይቀራሉ። ስለዚህ አንድ ላይ ይደባለቃሉ። ቆመው የነበሩ ጻድቃኖችና ሞተው የነበሩ ጻድቃኖች ደግሞ ወደ አንድ ጎራ ይደባለቃሉ። ክርስቶስ ሲገለጥ ከክብሩ የተነሳ እነዛ ሲሞቱ ሀጣኖችን ሲገድል ክብሩ ደግሞ ቅዱሳንን ደግሞ ወደማይበሰብሰው ማንነት ይቀይረናል። እሱን ወደሚመስል ማንነት እንለወጣለን። የሞቱም ደግሞ ጻድቃኖች ደግሞ ወዲያውን በመለከቱ ድምፅ ተነስተው ሕያዋን ይሆናሉ ማለት ነው። ስለዚህ እነዚህ ሁለት ሆነው የነበሩ የመጀመሪያውን ትንሣኤ የሚያገኙት ናቸው እድል ያገኙት። ሁለተኛው ትንሣኤ ግን ከመሆኑ በፊት ግን ያው ሺህ ዓመቱ ይሆናል ማለት ነው። ቅድም እንደተነጋገር ነው በዚህ በሺህ ዓመቱ ጊዜ እንደገና ምንድን ነው የሚሆነው? በኤርሚያስ መጽሐፍ ስናነት ኤርሚያስ ምዕራፍ 4 ላይ እንደዚህ ይላል። ኤርሚያስ ምዕራፍ 4 ቁጥር 23 ላይ ምድሪቱን አየሁ፣ እነሆም ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየሁ፣ ብርሃንም አልነበረባቸውም። ተራሮችንም አየሁ፣ እነሆም ተንቀጠቀጡ፣ ኮረብቶችንም ሁሉ ተናወጡ። አየሁ፣ እነሆም ሰው አልነበረም፣ የሰማይ ወፎችም ሁሉ ሸሽተው ነበር። አየሁ፣ እነሆም ፍሬያማ እርሻ ምድረ በዳ ሆነች፣ ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ ቁጣው የተነሳ ፈርሰው ነበር። እግዚአብሔርም እንዲህ ይላል ምድር ሁሉ ባድማ ትሆናለች። ነገር ግን ፈጽሜ አላጠፋትም። ፈጽሞ የሚያጠፋት ከሺህ ዓመቱ በኋላ ነው። ምድር የምትነጻው በእሳት ግን በዚህ በሺህ ዓመቱ መካከል ውስጥ ግን ኢየሱስ ክርስቶስ በተገለጠበት ጊዜ ቅዱሳንን ይዞ በሚሄድበት ሀጣን ደግሞ በሚቀጡበትና ቅጣታቸውን በሚያገኙበትና ከክብሩ የተነሳ በሚሞቱበት ጊዜ ባዶ ነው የሚሆነው ይላል። ምድር ባዶ ነበረች። ለሺህ ዓመት ሰይጣን ታሰረ የተባለው የምድር ባዶ መሆን ነው። የሀጣን መሞት ሞተውም የነበሩት አለመነሳት፣ እንደገናም ቅዱሳን ደግሞ ከክርስቶስ ጋር ለሺህ ዓመት ለመንገስ በመሄድ ምድር ባዶ ትሆናለች ማለት ነው። ለዛ ነው እንደገናም ሲጨመር በዛው ኤርሚያስ ምዕራፍ 25 ላይም እንደዚህ ይላል። ኤርሚያስ ምዕራፍ 25 ቁጥር 31 ላይ እግዚአብሔር ከአህዛብ ጋር ክርክር አለውና ከአህዛብ ጋር ነው የሚለው ክርክር አለውና ድምጽ እስከ ምድር ዳርቻ ድረስ ይደርሳል፣ ከስጋ ለባሽ ሁሉ ጋር ይፋረዳል፣ ኃጢአተኞችንም ለሰይፍ አሳልፎ ይሰጣል ይላል እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ክፉ ነገር ከህዝብ ወደ ህዝብ ይወጣል፣ ጽኑም አውሎ ነፋስ ከምድር ዳርቻ ይነሳል። በዚያም ቀን የእግዚአብሔር ግዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ፣ አይለቀፍላቸውም። ማን ለማን ያለቅሳል? ምንም ነገር የሚያለቅስ የለም፣ ሁሉም ሞቷል። ስለዚህ አይለቀፍላቸውም። በምድር ላይ እንደ ጉድፍ ይሆናሉ እንጂ አይከማቹም፣ አይቀበሩም ይላል። ለመቅበር የሚችል ማንም የለም፣ ለመቅበር የሚችል ማንም የለም፣ ለማልቀስ የሚችል ማንም የለም። ለምን? ምድር ባዶ ናት። በዛ ሰዓት ላይ ቅድም እንዳልኩት ነገር እንዳልደጋገም የቆሙት ሀጣኖች ስለሞቱ ባዶ ስለሆነች ምድር ማንም የሚቀብራቸውም የለም ይላል።
የትኛውን ክፍል ያነበብሽው? ይቅርታ፣ የትኛውን ክፍል ያነበብሽው?
አዎ፣ መጽሐፍ አሁን ያነበብኩት የመጨረሻ ወይንስ ቅድም? ቅድም
የመጨረሻው ማንም የሚቀብራቸው የለም የሚለው
አሁን ያነበብኩት ኤርሚያስ ነው። ኤርሚያስ ምዕራፍ 25 ከቁጥር 31 እስከ ቁጥር 33 ነው ያነበብኩት። ኤርሚያስ ምዕራፍ 25 ከቁጥር 31 እስከ 33 ነው ያነበብኩት። ኢሳያስ አላነበብኩም። ኢሳያስ 25 ላይም ተመሳሳይ ሀሳብ አለ። ኢሳያስ ምዕራፍ 24 ከቁጥር 21 ጀምሮ እንዲህ ይላል። ኢሳያስ ምዕራፍ 24 ከቁጥር 21 ጀምሮ እንደዚህ ይላል። ኢሳያስ ምዕራፍ 24 ከቁጥር 21 በዚያም ቀን እንደዚህ ይሆናል፣ እግዚአብሔር በከፍታ ያለውን ሰራዊት በከፍታ ላይ በምድርም ያሉትን ነገስታት በምድር ላይ ይቀጣቸዋል። ግዞተኞች በጉድጓድ እንዲከማቹ በአንድነት ይከማቻሉ፣ በግዞት ቤትም ውስጥ ተዘግተው ይኖራሉ፣ ከብዙ ቀንም በኋላ ይጎበኛሉ ይላል። መቼ ነው ከብዙ ቀን በኋላ መጎብኘት? ከሺህ ዓመቱ በኋላ ማለት ነው። እስከዛን ጊዜ ድረስ ግን በሚያገኛቸው ቅጣት ቅድም እንዳልኩ በክብሩ ብርሃን የተነሳ ህይወት አይኖራቸውም። ያ ነው ሰይጣን ለሺህ ዓመት ይታሰራል የተባለው። የሰይጣን ስራ ማፈሳት ስለሆነ የሚያክተው አያገኝም ማለት ነው። ወዲያና ወዲህ ይሮጣል፣ የሚያክተው አያገኝም። እና ስለዚህ እንግዲህ ክርስቶስ ኢየሱስ በሚገለጥበት ጊዜ የሚሆነው ትዕይንት እንግዲህ ያ ነው ማለት ነው። ከሺህ ዓመቱ በኋላ ደግሞ እንግዲህ ሺህ ዓመቱ ካለቀ በኋላ ሁለተኛው ትንሣኤ ይሆናል ማለት ነው። የሁለተኛው ትንሣኤ ደግሞ ለመሞት ነው፣ ለዘላለም ለመሞት ነው። ሁለተኛውን ትንሣኤ ድል የሚያገኙት እነሱ ሞተው የነበሩ ለሺህ ዓመት መቃብር ውስጥ የነበሩ ሀጣን ከሺህ ዓመቱ በኋላ ለዘላለም ለመሞት ሁለተኛውን ትንሣኤ ያገኛሉ። እሱን እንግዲህ ወደፊት ስለምናጠና ወደዛ አልገባም። ጌታ ይባርካችሁ።
ርስትልን አመሰግናለሁ። ይሄ ተማሪዎች ጥሩ ማብራሪያ አግኝተሻል ብዬ አምናለሁ። አንቺ ደግሞ ምንሱን በቃኝ ብለሻል። አንቺ ራስሽ በቀረው ሌላ ጊዜ ለሌሎች እስከምታስተምሪ ድረስ ደግሞ ይህንን ሁሉ ጽፈሽም ያዥ። እንደገና ደግሞ ግልጽ በሆነ መንገድ ለሌሎች እንድታስተምሪ ኃላፊነቱን ለእግዚአብሔር እና ለአንቺ እንሰጣለን።
እግዚአብሔር
ይስጥልኝ። እሺ፣ እግዚአብሔር ባርክሽ። አስተያየትም ለሰጣችሁ ሁሉ ይሄ ተጠማመነት ጥሩ ሪሶርስ ለከፈልሽ እግዚአብሔር ባርክሽ። በተለይ ከብሉይ ኪዳን መምጣቱ በጣም ትልቅ ምስክርነት ነው። እግዚአብሔርን ስለ አንቺም ሆነ ስለ ጋሽ በየነ አመሰግናለሁ። እግዚአብሔር ባርካችሁ። ጋሽ ኪዳኔ፣ አሁን ጥያቄ አለ።
ጥያቄ ሳይሆን ሀሳብ ለመስጠት ነው።
እሺ፣ እንግዲህ መልካም።
አንድ ሰው ዳንኤል ምዕራፍ 4:14 ከፍቶ ይጠብቅ ፈቃደኛ ከሆናችሁ ዳንኤል 4:14 እና ወደዛ ንባብ ከመሄዳችን በፊት ማለት የሚፈልገው ነገር አለ። ወደዚህ ፕሮግራም ከመግባቴ በፊት ጸሎት አድርጌ ነበር የገባሁት። ዳውንስቴርስ ተንበርክኬ፣ በልቤ ተንበርክኬ ለእግዚአብሔር ጌታ ሆይ ዛሬ አንተ አስተምረን ብዬ የእግዚአብሔር ቃል በሳምንት አንዴ ትርፍ በሆነ ጊዜ ተሰብስበን ስናጠና የሚገባን ነገር አይደለም። የእግዚአብሔር ቃል ሲመቸን ስናጠና የሚገባን ቃል አይደለም። የእግዚአብሔር ቃል ልባቸውን በሙሉ ለእግዚአብሔር ሰጥተው ስራቸውን በሙሉ ለእግዚአብሔር አገልግሎት ሰጥተው የሚውሉ እንኳን የሚጠቀሙት ይሄንን ቃል መገለጥ ቢሰጥ ለክብራቸው ነው የሚጠቀሙት ወይንስ ለእኔ ክብር ነው የሚጠቀሙት የሚል ግምገማ እግዚአብሔር አድርጎ ነው መገለጥን የሚሰጠው። የቃሉን መገለጥ ለሌሎች እንዲያስተምሩ፣ ለሌሎች በሚያስተምሩበት ጊዜ ደግሞ ክብሩን ሁሉ ለእግዚአብሔር እየሰጡ ለራሳቸው ብር መሰብሰቢያ ሳያደርጉ ዛሬ እንደምናየው ማለት ነው። እና አይታችሁ እንደሆን እስከ ዛሬ ድረስ አልፎ አልፎ እያወራን ነው። ራእይ መጽሐፍ ከ1 እስከ 22 ቻፕተር 21 22 ቻፕተር ያለው በመደዳ የሚጠና ነገር አይደለም። በቃ ቻፕተር 1 አልቋል፣ አሁን ቻፕተር 2 ነው። እሱማ ሆኖ ያለፈ ነው እያልን አይደለም። 22 መጨረሻ ላይ ስለሚሆን ስለተጻፈ የመጨረሻ ታሪክ ነው የምንለው አይደለም። አንድ ቅድሚያ ስለተጻፈ አንድ መጀመሪያ የሚሆን ነገር ነው የምንለው አይደለም። የሕግ ድንጋጌ የዚህ ሀገርም አይታችሁ እንደሆነ እንደ መጽሐፍ ቅዱስ ነው የሚጽፉት። አንድ መስመር አንድ ብለው ሁለተኛ መስመር ሲጀምር ሀሳቡ ባያልቅም ሁለት ነው ብሎ የሚጀምረው ቻፕተር አርዕስት ከዛ ቁጥር እየተጻፈ ነው ሕግ የሚወጣው። ሎየሮች ሲከራከሩ በዛ አንቀጽ፣ በዛ አዋጅ፣ በዛ አንቀጽ፣ በዛ ቁጥር እያሉ ነው የሚናገሩት ሕግ የወጣው እያሉ። መጽሐፍ ቅዱስ እንደዚህ የተጻፈው በቁጥር የተጻፈው 20:20-21 ስለቀደመ እሱ ሆኖ ያለፈ ነው እያልን የምንረዳ አይደለም። ከዛ የተነሳ ነው የእሳት ባህር የሚለው ግራ ገብቷት ይሄቴ ከመጨረሻ ጋር ከወፎች መበላት ጋር ጥያቄ ልትጠይቅ የቻለችው። 19 ላይ የወፎች መበላት ይላል፣ 20 ላይ የእሳት ባህር ይላል። ምዕራፍ 20 ላይ ደግሞ ቀጥለን ስናነብ ለአንድ ሺህ ዓመት መታሰር የሚል ስላለ እዚህ ላይ ቁጥር 17 ጀምረን እስከ 20 ምዕራፍ 19 ራእይ 19 ከ17 እስከ 21 ድረስ ያለውን በሚታነቡበት ጊዜ ከባድ ሆኖ ለብዙዎቻችን የሚታየው የወፎች አጠራር ነው። ወፎች የተጠሩበት ነው። ወፎች የበሉት ምግብ ነው። ይሄ ምንድን ነው የሚል ነገር ነው ትልቅ ጥያቄ በልባችን። እኛ እዚህ ያለን ግሩፕ አይደለም። ለዘመናት መጽሐፍ ቅዱስ ያጠኑ ግልጽ የሆነ መጽሐፍ የተጻፈ የለም፣ ስለዚህ ቦታ ሚሆን ስለሌላም ቦታ። ለዚህ ነው እግዚአብሔር ልባቸውን ለእግዚአብሔር ሰጥተው የሚያገለግሉ ሰዎች በዘመናት ሁሉ አስፈላጊ ሲሆን መገለጥን ይሰጣል። ከዚህ የተነሳ እኔ ቀደም ካላችሁት የተለየ ሐሳብ በዳንኤል ምዕራፍ ላይ ካነበብኩት ያየሁትን ከእናንተ ጋር ለመካፈል ስለፈለኩ ነው። ዳንኤል ምዕራፍ 4ን ስታጠኑ ስለ ትልቅ ረጅም ዛፍ ታነባላችሁ። ሰማይ የደረሰ ዛፍ ይላል። ሰማይ የሚደርስ ዛፍ የለም፣ ትልቅ መሆኑን ለማሳየት ነው። የዓለም ወፎች በሙሉ እንስሳት በሙሉ በውስጡ ያረፉበት እያለ ይናገራል። ትልቅ ፍሬ ያፈራ፣ ትልቅ ቅጠል ያለው፣ ምድርን ከዳር እስከ ዳር የሞላ እያለ ይናገራል። ስለዚህ ዛፍ ቁጥር 14 ላይ ያለውን አንድ ሰው ዳንኤል 4:14 ያለውን ገነት ከደረስ ገደቦቻቸው ከደረሳቸው አንብቡ።
ቁጥር 14
አው ቁጥር 14 ዳንኤል 4:14
በታላቅ ድምጽም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ፣ አራዊትም ከበታቹ ወፎችም ከቅርንጫፉ ይሽሹ።
14 ብቻ ሌላ ባ እንግዲህ ይሄንን አርስት ይሄንን ሐሳብ የምናቀው ነው። ዳንኤል ገውረድ ብላችሁ ስታነቡ ይሄ እንጨት ማን ነው ብሎ ነው የተናገረው ለዳንኤል ለናብከደነጾር። ይሄ እንጨት አንተ ነህ። ዳንኤል ለአንድ ሰዓት ፈራ አለ። ይሄንን ከሰማ በኋላ ለአንድ ሰዓት አሰበ ነው ፈራ ነው የሚለው የአማርኛው ትርጉም። እና ሲፈራ ንጉሱ ኖ ተናገር አብግሎ አስገደደው። እንደዛ ብሎ ሲናገር ትርጉሙ ለጠላቶች አማርኛውን ያነበባችሁ ትርጉሙ ለጠላቶች my lord the dream be to them that hates thee ህልሙ አንተን ለሚጠሉ and the interpretation therefore to thine enemy ትርጉሙ ለጠላቶች ብሎ ዛፉ አንተ ነህ አለ። ይሄ መጨፍጨፍ እንሰሳት ከዛ መባረር ፍሬው መራገፍ ሁሉ ነገር ለሰዎች እንዲገባ በተፈጥሮ እንዲገባቸው ተደርጎ ተነገረ እንጂ እንሰሳት የሚያርፉበት ዛፍ አልነበረም። ወፎች የሚቀመጡበት ዛፍ አልነበረ። የዓለም ወፎች በሙሉ የሚቀመጡበት ዛፍ አልነበረ። የዓለም እንስሳት በሙሉ የሚቀመጡበት ዛፍ አልነበረ። በዛን ጊዜ ያለውን ፓወሩን ነበር የሚያሳየው በዓለም ላይ ሁሉ ናብከደነጾር። በዓለም ላይ ለሚኖር ህይወት ያለው ሰው ለህይወት ያለው ነገር ሁሉ ከስጋው በላ ነው የሚለው። ያ ትልቅ ዛፍ ለሁሉም ለሚብል የሚሆን ዛፍ ነበር ነው የሚለው። ባቢሎን ለ28 አመት የሚሆን ለ25 አመት የሚሆን ሪሶርስ ነበራት። ሌላ ከሷ ቀጥሎ ያለው መንግስት መጥቶ በሚያፈርስበት ጊዜ ለ25 አመት የሚሆን ሪሶርስ ያነበቡ ሰዎች የሚናገሩ በዛ ከተማ ውስጥ። ይሄንን ሐሳብ ቀጥታ ወደዚህ ወደ ራእይ 19 ቁጥር 17 በሚታመጡበት ጊዜ 18 19 20 21 በሚታመጡበት ጊዜ የሰማይ ወፎች የሚበሉትን ነገር አይደለም እየተናገረ ያለው። ስለም ሰማይ ወፎች ምግብ አይደለም እየተናገረ ያለው ስለዚህ ታላቅቱ ባቢሎን አወዳደቅ ነው። ባዶዋን እንደምትቀር እቺን ዛፍ ራእይ ምዕራፍ 10 ዳንኤል 4:19 ላይ ያያችሁ እቺ ዛፍ ችግኛ ስፓም ጉቶ ይቁር ነው ያለው። ተመልሶ ይሄ ሰው እንደሚነሳ ከሰባት አመት በኋላ እንደሚነሳ የሚያሳይ ታሪክ ነበር። እንጨት ሆኖ የተቆረጠው ሁሉ ነገር የተደመሰሰ ግን ለዚች ለአውሬው በራእይ ምዕራፍ 19 ላይ ላለው ለዚህ ለአውሬው ጉቶም አይቀርም። ምንም የሚቀር አይደለም ሰዓቱ በደረሰ ጊዜ። እና በላዩ ላይ የሚቀመጥ የሚዝናናበት ምን የሚያደርግ ነገር የሌለበት አንድ ነገር ለነገ ተብሎ የሚቀር አይደለም። ራእይ 10 ዳንኤል 14 ላይ እንስሳቱ ተባረዋሉ፣ አውሬዎቹ ተባረዋሉ፣ ወፎቹ ተባረዋሉ። እንጨቱ ስለተቆረጠ የተበላ ነገር ምንም የለም። እዚህ ላይ ተመልሶ የሚነሳ ነገር የለም። ለመጨረሻ ማለቁን የሚያሳይ ነው። ታሪኩ ማብቃቱን የሚያሳይ ነው። የባቢሎን ታሪክ ማብቃቱን የሚያሳይ ነው። የሚበላ ምግብ ወፎች የሚበሉት ምግብ የለም። እና ይሄንን የእግዚአብሔር መንፈስ ያሳያችሁ። ከስጋ የተናገርኩ ከሆነ እግዚአብሔር ይቅር በለኝ፣ ሌላ መገለጥን ይስጠኝ። እናንተም ቢሆን ይሄንን የበለጠ ማጥናት አስፈልጊ ነው የምትሉ ከሆነ መንፈስ ቅዱስ ይርዳችሁ። ይሄንን ነው ለማለት የፈለኩት። አመሰግናለሁ።
እሺ መልካም ገብርስትልን ሌላ አስተያየት ወይም ሌላ ሀሳብ ያላችሁ? ኦኬ እንደዛ ከሆነ አስተያየት ወይም ሌላ ሀሳብ በዚህ ሀሳብ ላይ ከሌላችሁ እንግዲህ የዛሬውን ጥናት እዚህ እናቆማለን ማለት ነው። ሀሳቡ ግልጽ ሆኖ ገብቶናል ማለት ነው።
አንድ ጥያቄ ለወንድም ኪዳኔ ለማቅረብ ነው። እዚ 19 ራእይ 19 ከ17 ጀምሮ ያለው የሚያሳየው አገላለጽ እነዚህ ነገስታትን፣ ባሪያዎችን፣ ጌቶችን፣ ብርቶችን፣ ደካሞችን ሁሉ ይኸው የሰማይ ወፎች ኑና መጣችሁ ብሉ ብሎ የሚናገረው ሀሳብ ይሄ የክርስቶስን ማምጫውን ጊዜ የሚያመለክት እንደሆነ አይደለም ወይ የሚያሳየው? በዛ ምን ሀሳብ አለ ብዬ ነው ማለት ትንሽ ሀሳቤ ላይ በጣም ግልጽ ሆኖ ስላልገባኝ ነው። ይሄ ከዛ በፊትም የሚከሰተውን የባቢሎንን ውድቀት በጊዜው አንጻር ስታየው እንዴት ነው ይሄ ነገር የሚከሰትበት ጊዜ ክርስቶስ ሲገለጥ የሚከሰት ክስተት ከመሆኑ ሌላ የታየ ነገር አለ ወይ ለማለት ፈልጌ ነው።
ጋሽ ኪዳኔ ጥያቄ ገብቶሃል ወይ?
ፓስተር ልቀጥሮ ብዬ እየጠየቅኩ ነው። እኔ በሁለት ነገር አሚዩት ስለሚያደርግ አንዱን ከፍቼ እየጠየቅኩ ነበር ልቀጥል ወይ ብዬ።
አዎ እሺ
ጥያቄው በደንብ ገብቶኛል። ሳልጠቅስ የቀረውት ነገር ነው። እግዚአብሔር ይስጥ ያሳስበኝ። የክርስቶስ ምጽአት ጊዜ የሚሆን የባቢሎን ታሪክ በሚያከትምበት ጊዜ የሚሆነውን ነገር ነው። በጊዜው ላይ ምንም ጥያቄ የለኝም። ትክክለኛ የሆነ ጊዜ ገደብ ነው የተናገራችሁት። ነገር ግን ክርስቶስ በሚመጣበት ጊዜ የሚበሉት ወፎች የሉም። ይሄ የባቢሎንን ማክተሚያ ነው የሚያሳየው። አይተ እንደሆነ ባሪያ፣ ጨዋ፣ መንግስታት፣ የሰማይ ወፎች፣ የመንግስታትን ስጋ፣ የተላላቆችን ስጋ፣ የተናናሾችን ይህንን ሁሉ እየጠቀሰ ያለው ቅድም እንደዛ ያቺን ትልቅ ዛፍ እንዳይ ታሪክ በሚታይበት ጊዜ ጠቃቅሷል። እና እነኚ ከዚህ ራቁ፣ ሂዱ፣ ይበተኑ እያለ ልክ እንደዚህ በጊዜው የነበረውን ሁኔታ የሚሆነውን ሁኔታ በክርስቶስ ወንጌል ላይ ተቃውሞ ያደረጉትን ተጽዕኖ ያደረጉትን ኃያላን ታሪካቸው የሚጉቶ የማይቀርበት ነው ይሄኛው። ልክ ታሪኩ በዳንኤል ላይ የተናገረ እንዳለ ሆኖ ይሄኛው ጉቶ የሚቀርበት አይደለም። ታሪካቸው የሚያበቃበትን ነው። ስጋቸው መበላት የሚያሳየው ታሪካቸው ማብቃቱን ነው የሚያሳየው እንጂ የሚበላ ነገር የለም። እንዴ ክርስቶስ በሚመጣበት ጊዜ በብርሃኑ ይቀልጣሉ አይደል እንዴ የሚለው ሌላ ቦታ መጽሐፍ ቅዱስ ይቀልጣሉ እኮ ነው የሚበላ ነገር እኮ
እዚህ ጋር አንድ ጊዜ ጋሽ ክራኔ አንድ ሁለቱንም አንድ ላይ አድርገሃል መሰለኝ።
ምኑን እና ምኑን?
ከአንድ ሺህ ዓመት በፊት የክርስቶስ በመጣ ጊዜ እግዚአብሔር ውሆችን ለነገስታትም ሆነ ለፈረሶችም ሆነ ለእንስሶች እንዲበሉት የሚጠራው ጥሪንና ክርስቶስ በሚመጣበት ጊዜ ምድር እየቀለጠ ሰማይ እየቀለጠ የሚያልፈው ከሶስተኛ ጊዜ በኋላ ከአንድ ሺህ ዓመት በኋላ እንደሆነ እና ከአንድ ሺህ ዓመት በፊት ያለውን ኢቨንትን ሁኔታዎችን እና ከአንድ ሺህ ዓመት በፊት የሚሆነውን እና ከአንድ ሺህ ዓመት በኋላ የሚሆነውን ሀሳብ ለይተን እዚህ አስቀመጥክም። መቅለጥንና ኢየሱስ ክርስቶስ ለግብዣ ወፎችን ጠርቶ ጥንበንሻዎች አንስቶ እነዚህን ብዙ ነገስታትን ብዙ ፈረሶችን ብዙ እንደዛ ያለውን ነገርንና የክርስቶስ ምጣት ከአንድ ሺህ ዓመት በኋላ የሚገለጠውን መገለጥ ልዩነቱን አላት ግልጽ አድርጋ አላስቀመጥክም። ይሄንን ግልጽ አድርጋ አስቀምጥ እኮ ነው እያለ ያለ ጋሽ በየነ።
የጋሽ በየነ ጥያቄም እንደውም ይሄንን ግልጽ አድርጎ ነው ለእኔ አንተ የተናገርከው ሁለቱን በደንብ እንድናይ የሚረዳ ነገር ምንድን ነው? ነፍሳት ምንም የማይንቀሳቀሱት ከሺህ ዓመት በኋላ አይደለም፣ ከሺህ ዓመት በፊት ነው የሚንቀሳቀስ ነገር ምንም በምድር የማይኖረው። ለጥቂት ጊዜ ነው ይነሳሉ የሚለው፣ ጥቂት ጊዜ ከሺህ ዓመት በኋላ ለጥቂት ጊዜ ይነሳሉ ነው የሚለው እነኚህ የሞቱቱ። ግን ክርስቶስ ዳግም አሁን በሚመጣበት ጊዜ ምድር እግሩ ምድር አይረግጥም። በደብረ ዘይት ተራራ ላይ ሲወጣ እንዳያችሁት በዛ ተራራ ላይ ይመጣል ነው የተባለው መጽሐፍ ቅዱስ። በዛ ተራራ ላይ በሚመጣበት ጊዜ እግሩ ምድር አይረግጥም፣ በአየር ነው የምንነጠቀው። ነገር ግን ከግርማው ብዛት የተነሳ ማንም ኃጢአተኛ ያልሆነ በአየር ያልተነጠቀ ከሞት ያልተነሳ በአየር ያልተነጠቀ ሁሉም ይሞታል። ኒውክሌር ቦምብ ምድር እንደሚያጠፋ እንደሚያወድም ተደርጎ ያ ጸጥታ ለአንድ ሺህ ዓመት ይቆያል። ከአንድ ሺህ ዓመት በኋላ ለጥቂት ጊዜ ይነሳሉ ይላል መጽሐፍ ቅዱስ። ለምን? ሰይጣን ለመጨረሻ ይችን አዲስቷን ኢየሩሳሌም ለመቀበል ሁለተኛ ሞት ለመሞት ይነሳሉ እነኚህ። እና ሚክስ አላደረኩም። እነኚህ ራእይ 19 ቁጥር 17 18 19 20 21 ያለው እነኚህ ስለ ወፎች ስለ ነገስታት ስለ ብስቱ የሚናገረው ስጋቸውን መብላት የሚመጣው ታሪካቸው ማክተሙን ነው። የክርስቶስ የመጀመሪያ ምጻት ላይ የሚሆነውን ነገር ነው የሚያሳየው እያልኩ ያለው። ታመሰግናለሁ።
ኦኬ። በዛ አስተያየት ላይ በጣም የመጨረሻኛው ዘመን አትሊስት እንደ ኒውክሌር ቦምብ ነገሮችን ትንሽ እንትን እርግጠኛ የሆነ የመጽሐፍ ቅዱስ ትምህርት ከቅድም ይሄድ በምናት መደዳ አስተምጣዋለች መጣቀሻዎቹ ሬፈረንሱ አለ የማይቀበሩበት ዘመን ሰዎች ሞተው ሞተው በሚደረባዳ ይቀራሉ እንዳለ እንደዚህ የሚቀልጡበት መቅለጫ የለም ቆታሉ ይቀራሉ እንደውም ወፎች ይበሏቸዋል ወፎች ብቻ የዓለም ወፎች በሙሉ በአንድ ላይ ተሰብስበው ይበሏቸዋል ጥንባንሻን ያነሳሉ በዛን ጊዜ ሰይጣን ብቻውን የሚቀርበት ምክንያት አንደኛ ምድር እንድትጠራ ነው ግን ካልሆነ ያለውን ምናልባት አንተ በመጽሐፍ ቅዱስ ውስጥ ወይም በኤለን ጂ ዋይት ምን እንዳለች ሬፈረንስ አለኝ ካልክ ኤለን ጂ ዋይት ምናልባት ይህንን ነገር አላየችም እኔ ደግሞ አላነበኩትም የእሷ ኮሜንቴተሮች ቢሮ አሉ የምትል ከሆነ እሱንም ደግሞ ኮሜንቴተሮቿ ለምን እንደዚህ እንዳሉ ጥያቄ ያድርብኛል እኔ ግን ከመንፈስ ቅዱስ በቀጥታ እግዚአብሔር እየነገረኝ ያለ በሰማይ ስራ ካለው ሁኔታ ጋር ስናነጻጽረው እየነገረኝ ያለ በቀጥታ የነገረኝ ዛሬ ቀንም የነገረኝ ነው በግልጽ እየነገርኩ ያለ እውነት ነው አንድ ቃል ተናግረህ ነበር የመጨረሻይቱን የባቢሎንን መጨረሻ ታሪክ እየነገረን ነው ይባልከው ልክ ነው ወፎች ቢባሉትም ያደርጋል ግን መቅለጫው ጊዜ አልነበረም ወፎች የሚባሉበት ምክንያት ለምንድን ነው እነዚህ ሰዎች እግዚአብሔር የለም ብለው የብዙ ቅዱሳንን ሕይወት ለአውሬዎች ሰጥተዋል የካቶሊኮን ታሪክ ታውቃለ የክርስቲያኖች ስደት ዘመን ከኢየሱስ ክርስቶስ ከተሰቀለ በኋላ እስከ 500 ዓመታት ድረስ ከአምስት ዓመታት በኋላ ደግሞ ነገስታቶቹ ክርስቲያኖችን እያሳረዱና እያቃጠሏቸው የብዙ ሰዎችንም ስጋ ለወፎች እየሰጡ ለእሳትም እንትን እያቃጠሏቸው ብዙ ነገስታት፣ ብዙ ጳጳሳት፣ ብዙ ሀስተ እስካሁን ድረስ ያለውን ነገር ታውቃለ። ያን ጊዜ ክርስቲያኖች ሲጠይቁት ነበር እግዚአብሔርን፣ እውነትም እግዚአብሔር ደማችንን እንዴት ነው የምትበቀለው እያሉ የተናገሩበት አለ። ስለዚህ የዓለም መጨረሻ የሚሆንበት ድንገት መጥቶ በቃ ድንገት ድስምስ የሚያደርገው ነገር አይደለም። በምስክርነት የሚያልቅ ነው። ብዙ ሰዎች ለወፎች ተበልተዋል። ብዙ ሰዎች በወንዞች ተበልተዋል። ብዙ ሰዎች በአውሬዎች ተበልተዋል። በቃ እንደዚህ ያሉትን ነገሮች ግልጽ አድርጎ ወፎች የእነሱንም ስጋ እዛን ጊዜ የነበሩትን የሚኖሩትንም ሰዎች ስጋ ምክንያቱም በመጨረሻ ዘመን የሚኖሩ የኃጢአተኞች ድርጊት አፌን ከፍቼ ህጻናቶችም እናንተም ባላችሁበት ለመናገር የሚያስጠላ የእግዚአብሔር የሚያያቸውን ነገሮች ያየሁትን ልነግራችሁ ይችል ነበረ። ግን በጣም የሚያሳፍርና እውር መንፈስ የሚመራቸው ዛሬ በቫቲካን ሲቲ ውስጥ የሚፈጸመውን ነገር ቢነግሪ ሆሞሴክሹዋሊቲ፣ ሌዝቢያንሺፕ፣ ወንድ ከወንድ ጋር የሚጋባበትን ምግባር የሚያካሄዱ በአድቨንቲስት ቤተክርስቲያን ውስጥም በክርስቲያኖች ቤተክርስቲያን ይሄ ስመ ክርስቲያኖች የሚባሉት ክርስቲያኖች ውስጥ የሚያደርጉትን ነገር ከዛ ጀምሮ እያንዳንዱን ነገር ሰዎች ዛሬ አውሬዎችን ሚስት አድርገው የሚጠቀሙ ሰዎች አሉ። ውሾችን ልክ የኖህ ዘመን ከመሆኑ አስቀድመው ድርጊት ፈጽሙ የነበሩ ሰዎች ወይም በሎጥና በሎጥ ዘመን ይፈጸም ያለው ነገር ሁሉ ዛሬ በሚፈጸምበት ጊዜ እግዚአብሔር አምላክ እነዚህን ሁሉ ከምድር ላይ ቅልጥ አድርጎ ጠቅልሎ የሚያጠፋው ከአንድ ሺህ ዓመታት በፊት ነው። ከአንድ ሺህ ዓመታት በፊት የሚደረጉ አምሮን የሚያዘገንኑ ድርጊቶችን የሚያካሄዱትን ሰዎች በዛን ጊዜ የሚቀብራቸውም የለም። የሚበላቸው ወፍ ብቻ ነው፣ ጢም ባንሻ ብቻ ነው። አውሬዎች፣ ጅቦች፣ ሌሎች ሌሎች አውሬዎች ነው መጥተው ይህንን የሚበሉ። በዛን ጊዜ እነዛ እንስሶች አልጠፉም። ለዚህ ነው እግዚአብሔር ምሳ ነው ብላቸው ለምሳ ተጋበዙ ነው ብላቸው ትክክለኛ ኢቨንት ነው የሚፈጸም ያለ ቅድም ያለው የዛፍ ታሪክ ኮመንቴተሮች ብጽፎ ሊሆን ይችላል ደግሞ እውነተኛ ያልሆነ ኮመንቴተሮች ከጻፉ ነው እግዚአብሔር ያን ዛፍ በሚልበት ጊዜ በባቢሎን ሀገር ወፎች ያርፉበት ነበረ ብዙ ወፎች ያርፉበት ነበረ በዛ ሀገር ላይ ያ ዛፍ ማንቴና በሚልበት ጊዜ የብዙ ሰዎች ማረፊያ ነው በትራፊክ ወይ ላይ ነው ያለው በዛ ሀገር ባሉ ዛፎች ወይ ደሞ በተሰራው ስልጣኔ ዘመን በርግጥም ብዙ ወፎች መጥተው በዛ በተውየው ጋርደን ውስጥም ሆነ ብዙ በአታክልቶች ውስጥ ብዙ ወፎች አሉ። እግዚአብሔር እርሱን ከቤተ መንግስት እንደሚነቅልና ያ የእርሱ ስልጣኔ እንደሚደመሰስ ለሰባት ዓመት ከዛ በኋላ ደግሞ ጉጦውን አስቀርቶ እንደገና ወደ ቤተ መንግስት እንደሚመልሰው አሁን ግን አንድ ከዚህ ቀደም እንደው ግልጽ ያልሆነ ነገር ስትናገር የነበረው ምንድነው? ሁለት ነገሮች አሉ። ጉጦ አይቀርም ያልከው ለመጨረሻ ባብሎን ልክ ነው። ሁለተኛ የመጨረሻይቱ የባብሎን የነገሯ ፍጻሜ ይሆናል ያልከው ልክ ነው። እዚህ በራእይ ዮሐንስ ላይ እየተናገረ ያለው የባቢሎንን ብቻ አይደለም እየተናገረ ያለው የሐሰተኛ ነቢይንም ደግሞ በእሳት ዲን እንደምትቃጠል ነው እየተናገረ ያለው። ያ የሚፈጸመው ከአንድ ሺህ ዓመት በኋላ እንደሆነ ነው እየተናገረ ያለው። ስለ ባቢሎን ብቻ አይደለም፣ በዛን ጊዜ ባቢሎን አትኖርም። በዲን ሲኦል እሳት በምትቃጠልበት ጊዜ ምድር ባቢሎን እዛ አትኖርም። ባቢሎንን አይደለም ወይም ደግሞ የጳጳሱን መንግስት ብቻ አይደለም፣ አጠቃላይ ሰማይንና ምድርን ነው የሚያቀልጠው። ሁለቱም በአንድ ላይ ነው የሚሄዱ። ይቺ በዲን እሳት የምትቃጠለው በህይወት ነው ደግሞ የሚያስገባት። ያ ማለት ባቢሎንንም ያቃጥላል፣ ሐሰተኛይቱን ነቢይንም ደግሞ በዲን እሳት ነው የሚያቃጥለው። ያ ከአንድ ሺህ ዓመት በኋላ የሚፈጸመው ነው። ምክንያቱም እሷ ከሰይጣን ጋር ትተባበራለች። ጥንትም ከሰይጣን ጋር ነው ስትሰራ የነበረችው፣ አሁንም ከእሷ ጋር ሰይጣንንም ባቢሎንንም ሐሰተኛ ነቢይንም ሶስታቸውንም ነው በህይወት እያሉ በእሳት ውስጥ እግዚአብሔር አምላክ የሚያነዳቸው የሚያጋያቸው። በሚቀጥሉት ምዕራፋት እንደገና እናያቸዋለን በግልጽ አድርገን። በሁለተኛይቱ ሞት የሚቀጣቸው እነሱም ጭምር ስለሆነ ነው። ስለዚህ ነው አሁን በሚቀጥሉት ሶስቱም ምዕራፋት በቀሩቱ በሀያኛው ሀያ አንድ ሀያ ሁለት ላይ ሶስቱም ላይ ግልጽ እያደረገ ስለሚሄድ ለጊዜ በሚቀጥለው ሳምንት ደግሞ ምንም በዛን ጊዜ በጌታ ኢየሱስ ክርስቶስ ምጣት ጊዜ ምሳ የወፎች ምሳ የለም ያልከውን ነገር አንብበህ አምጣልንና ከዛ እስቲ ሁለተኛ አስተያየት ካለ እኔ ኦፕን ነኝ ለመቀበል። የወፎች ምሳ የለም የወፎች ምሳ የለም የሚል ሀሳብ ካለ በእርግጠኝነት ከመጽሐፍ ቅዱስ አምጣልኝ፣ ከስፒሪቱ ፕሮፌሲም እሷ ያለችውን አምጣልኝ። የሌሎች ኮሜንት አልፈልግም፣ ምክንያቱም ከመንፈስ ቅዱስ አይናገሩምና አስተያየት ነው የሚሰጡት። ስለዚህ እኛ አስተያየት ከምንሰጥ በቀጥታ ኢየሱስ ክርስቶስ ያለው ይሄ እውነተኛ ኢቨንት ነው፣ በክርስቲያኖች ላይ የተፈጸመ ከፍተኛ የሆነ ቅጣትና የተፈጸመ ስደት፣ ስድ፣ ነቀፋ፣ ንቀት፣ ውርደት፣ ከፍተኛ የሆነ ሀብራቱን ያደረሱ ሰዎች በምድር ላይ ይገኛሉ። እነዛ ሰዎች ከዚህ በፊት ሌሎች ሰዎች እንደተደመሰሱ ሁሉ እነሱ ደግሞ በተቅበት እንግዲህ ሬሳውን እግዚአብሔር ዝም ብለው ሬሳን በምድር ላይ አያስቀምጥም። እግዚአብሔር በቃ ይሄ ጥንብ መነሳት አለበት። በዛ ቦታ በጥንብ ጥንብ በተነሳበት ባዶ ቃላይ ላይ ነው ሰይጣን እሱ ደግሞ በጥልቅ ነው የሚታሰረው ለብቻው። ስለዚህ
ቅርታ ልጨምር ፈልጌ ነበር መጨረሻ ላይ ጠየቀው ጥያቄ የኔም ጥያቄ ስለነበረ እሷን ለመጨመር ፈልጌ ነበር። አቋረጥኩ መሰለኝ።
እሺ በለሽ
እንጂ አ እንት ነው እኔም ያ ወንም ፍዳኔን ለመጠየቅ ነው። በክርስቶስ ሲመጣ ከሺው ዓመት በፊት ማለት ነው አሁን ቅዱሳኔን ለመውሰድ በሚመጣበት ጊዜ ወፎችም በህይወት አይኖሩም ያልከው ነገር ላይ አሁን ቀደም ጋዜጣ ልጠይቃል። እኔም የዛን ማብራሪያ ፈልጌ ነው እና በያገኘው ሪሶርስ ካለ ትክክል በህይወት ያሉ የሚጠፉ ኃጢያን ከዚህ ከክብሩ ታላቅነት የተነሳ እንደሚሞቱ ይናገራል። በህይወት አይኖሩም ይቀራሉ ይሞታሉ። ግን እነዚህ ሰዎች ራሳቸው በምድር ላይ ሳይሆን ይቀርጣሉ የሚል ሐሳብ ተናገርክ መስሎኛል። ለዛ ደግሞ አንድ ሪሶርስ የሚሆን ነገር ሌላ ደግሞ ወፎች እንደማይበሏቸው ወፎችን በዛን ጊዜ በህይወት እንደማይኖሩ የሚያሳይ ነገር ያገኘበት ካለ እንድትገልጽ ፈልጌ ነው። ያ እንት ታክሶ አልጋጅና ለኔም ጨምር የኔም ጥያቄ ስለሆነ ነው።
እግዚአብሔር ይባርካችሁ ፓስተር ልናገር።
ያ ካለ ሶስ ሪሶርስ ካለ ስጠን።
አሁን እንዳልኩ ለጊዜው የሚሰጠው ዳንኤል ምዕራፍ 4ን ሁላችሁ አንብቡ። ከዚህ ሐሳብ የተነሳ አንብቡ። አሁን ለጊዜው የሚሰጠው እሱን ነው። ቅድም የሕግ አንቀጾችን የጠቀስኩት በእሳት በእቶን እሳት ሰዎች የሚቃጠሉት ከክርስቶስ ምጽአት ከሺህ ዓመት በኋላ ነው። ምድር በእሳት የምትበላው ለዚህ ነው። አንደኛው ስለቀደመ አንደኛው ቆይቶ ስለመጣ ይሄ ከዚህ ቀደመ ማለት የለብንም። በቁጥር በራእይ ምዕራፍ 19 ውስጥ ከሺህ ዓመት በኋላ የሚሆን ነገር ሊኖር ይችላል። በ20 ላይ የሺህ ዓመት ታሪክ ስለተነገረ በ19 ውስጥ የሺህ ዓመት በሺህ ዓመት በኋላ የሚሆን ታሪክ የለም ልንል አንችልም። ምዕራፍ 2 ለሊኖር ይችላል። ምዕራፍ 1 ለሊኖር ይችላል። ያልከለዚህ ራእይ መጽሐፍን በሚናነበው መደዳ በቃ ይአልቋል። ይሄ ምዕራፍ 14 አለቀ ማለት በቃ ምዕራፍ 15 ላይ ያለው ከዛ ቀጥሎ የሚሆን ነው ማለት የለብንም ያልኩት። ይሄን ሁላችን የምናምነው ነገር ነው። ለዚህ ነው የቀደም አንዱ የፓስተር ጥያቄ የነበረው በኢቶኒ ሰዓት በድን ኢየሱስ በሚመጣበት ጊዜ ሰው አይሞትም ያለው ትክክል ነው። ምድር አትበላም፣ በኢቶን በእሳት አትበላም። ግን ከግርማው የተነሳ በአየር ላይ ያልተነጠቀ የመጀመሪያ ሞት ተኝቶ የነበረው ያልተነሳ ሁሉ ይሞታል። ይሄ አሟሟት ወፎችን ያስቀራል አያስቀርም የሚል እንዴት ያለ ኢንትረስቲንግ ጥናት ነው የሚሆነው ለሁላችን እንደሚቀጥለው ሳምንት። ይሄንን ነው መንፈስ ቅዱስ ትዝላችሁ እንደሆነ ይሄ ቤተክርስቲያን ሲመሰረት በእንደዚህ አይነት ሐሳብ ላይ ሌሊቱን ሙሉ ያደሩ ሰዎች ነበሩ መጽሐፍ እየመረመሩ። ይሄ በዛሬው በሚናገረው ሐሳብ ላይ ሳይሆን በትንቢት መጽሐፍ ላይ እየጸለዩ እያነበቡ ናብ እየወሰዱ እየተመለሱ እያነበቡ ናብ እየወሰዱ ሌሊቱን ሙሉ ክርስቶስ 1844 ሳይመጣ ሲቀር እና ልክ እንደዚህ ዛሬ እንቅልፍ አጥተን እንደር ማለት ሳይሆን ደስ የሚል የጥናት ሳምንት ነው የምንሆነው። ወፎች ይቀራሉ ወይ አንሰሳት ይቀራሉ ወይስ አይቀሩም በክርስቶስ የመጀመሪያ ምጽአት ጊዜ የሚሆን እና ዛሬ የሚሰጣችሁ ነገር ይለም ለማለት ነው። በዛ ዙሪያ አመሰግናለሁ።
ዛሬ ስለም ሌላ አስተያየት ወይም ሌላ ጥያቄ እንግዲህ ጋሽ በየም ሆነ እኔ እንግዲህ እኛም እናጠናለን የተሰጠንን የዳንኤልን 4 እናነባዋለን። እንደገና ደግሞ አንተም ካለ አንተ ከሌለም ደግሞ በዮሐንስ ምዕራፍ 19 ላይ ያለውን እንዳለ ተቀብለን እንቀጥላለን። እንዳለው ከዚህ በፊትም በዮሐንስም ሆነ በልዩ ልዩ ጥናቶች ላይ የተገለጠው ለእኔና ለእናንተ ደህንነት ነው። ያልተገለጠውን በሰማይ ስፍራ እስከምናገኘው ጊዜ ድረስ ሁሉ ጊዜ በቅዱስ አምላክ ሰላም አምሯችንን አድሰን መንቀሳቀስ ነው እንጂ እኔ ያገባኝ ነገር አንተ ያገባህ ነገር በሚል ነገር ላይ በምንም አይነት ሁኔታ ልባችን በእግዚአብሔር ጥናት ላይ መጨነቅ የለብንም። ለሁሉም ሰው አንድ መገለጥ አይሆንም። ለአንዱ የተገለጠ ለሌላ አልተገለጠም። ለዮሐንስ የተገለጠው ለፊልጵስ አልተገለጠም። ለጴጥሮስ የተገለጠው ለጳውሎስ አልተገለጠም። ግን እያንዳንዳቸው በተገለጠላቸው ያህል መጠን እየተቀበሉ ርማትንም እየተቀበሉ እግዚአብሔር አምላክ ተመስገን ብለው ነው የእግዚአብሔርን ቃል እስካሁን ድረስ ያቆዩልን። በዛሬ ዘመን እንደሚሆነው የእኔ ሀሳብ ካልሆነ እኔ ያልኩት ካልሆነ የሚል ነገር በሕይወታችን ውስጥ መኖር የለበትም። እግዚአብሔር ግን በሚነገረን ጊዜ በቃሉ ውስጥ ያለውን አወርድተን አምንትና አመሳክረን ነገሩ እዛው እንዳለ ነገሩ ካልገባን እዛው እንዳለ መተው ነው። ነገሩ ከገባን በሌላ ከእግዚአብሔር አሁን እንደምንጣቀሰው ከእግዚአብሔር ቃላ ጋር አብሮ ይሄዳል አይሄድም? ይሄ ነገር ከዚህ ትምህርት ጋር አብሮ ይዋሃዳል አይዋሃድም ብለን ሁኔታውን ካየን በኋላ በእግዚአብሔር ሰላም መንቀሳቀስ አለብን። ሁሉ ጊዜ እንደ ጳውሎስ እና እንደ ጴጥሮስ ለማለት ብዬ ነው።
እግዚአብሔር ይባርክ። በጣም ቆንጆ የሆነ ሀሳብ ነው። አመሰግናለሁ።
እንግዲህ በተቀረው አሁን የጸሎት ጊዜ እና ሌላ አስተያየት የሚሰጥ ሰው ካለ ለመቀበል ፈቃደኛን፣ ካልሆነ ለሚቀጥለው ሳምንት እናቅፋለን። አስተያየት አለሽ?
አይ ረጅም አስተያየት ሳይሆን ቅድም ያነበብኩትን ጥቅስ ድጋሚ ለማንበብ ነው። ስለ ወፎቹ እዚህ ጋር ይናገራል። ግን ወፎቹ ይጠፋሉ ሳይሆን የሚለው
በየትኛው ምዕራፍ ላይ ነው ያነበብኩት?
ምዕራፍ አራት ላይ ኤርምያስ ምዕራፍ አራት ቁጥር 23 ወፎቹ እንደሸሹ ነው እንጂ እንደጠፉ አይናገርም። ግን እንትኖቹ ግን ጴጥሮስ እንደሚናገረው ሰማይ ተጠቀለ ስለሚል በሰማያት ላይ ስለሆኑ ብርሃን የሚሰጡት እነሱ ግን የሉም ነው። ብርሃን ሰማይ አትሰጥም ይላል። እንግዲህ ድጋሚ ላንብሮ፣ ምድሪቱን አየው እነሆ ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየው ብርሃን አልነበረባቸውም። ተራሮችን አየው እነሆ ተንቀጠቀጡ፣ ኮረብቶችም ሁሉ ተናወጡ። አየው እነሆም ሰው አልነበረም፣ የሰማይ ወፎች ሁሉ ሸሽተው ነበር። አየው እነሆም ፍሬያማ እርሻ ምድረ በዳ ሆነች፣ ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ ቁጣው የተነሳ ፈርተው ነበር። እግዚአብሔርም እንዲህ ይላል፣ ምድር ሁሉ ባድማ ትሆናለች፣ ነገር ግን ፈጽሜ አላጠፋትም።
ያ ሸሽተው የነበሩት ከእግዚአብሔር ልጅ ቁጣ ነበረ፣ ግን እሱ መልሶ ጠራቸው። ስለ ጠራቸው እኮ ነው፣ ኑ ብሎ እኮ ነው የጠራቸው። ኑ ምሳ ብሉ እኮ ነው ያላቸው።
ጠፉ አይልም፣ ግን የጠፋው ሰማያት ብርሃን መስጠት አቁመዋል።
እሱ ግልጽ ነው። ምክንያቱም አሁን ከዛ በኋላ እኮ ለሰይጣን በምንም አይነት ሁኔታ እንትን የለውም። በቀላይ በጨለማ ውስጥ ታሰረ ነው የምለው። ስለዚህ ነው ኑ ብሎ ከጠራቸው የሸሹትን ወፎች እኮ ጠርቶ አበላቸው ማለት ነው ምሳ። ስለዚህ ነው
ኤርምያስ ምዕራፍ አራት ከቁጥር 23 እስከ ቁጥር 27 ነው ያነበብኩት። ኤርምያስ ምዕራፍ አራት ከቁጥር 23 እስከ ቁጥር 27
እግዚአብሔር ይባርክ። ኤርምያስ ምዕራፍ አራትን በሙሉ አነባለሁ። ይሄንን ስናነብ ደግሞ ኤርምያስ ሲናገር የነበረው በብዛት ስለ ኢየሩሳሌም በባቢሎን ምድር እንዴት እንደምታሳልፍ የእስራኤልን ታሪክ በሚመለከት ነው ብዙ ትንቢት የተናገረው። ስለ መጨረሻ ዘመን አይናገርም ለማለት ሳይሆን ስናነብ ባክግራውንድ እነሱንም አንርሳ ለማለት ነው።
የራይ መጽሐፍ እና ግዜ ወደ ኤርሚያስ ወደ ኢሳያስ እንደገና ደግሞ ወደ ወደ ሕዝቅኤልም ይወስዳል፣ ወደ ዳንኤልም፣ ወደ አቱም መጽሐፍ ብዙ ጊዜ ራእይ ከዛ ትራት ጀምሮ ነው መግለጫ የሚሰጠው። አሁን ለምሳሌ እያንዳንዱን ነገር ለማጥናት ከፈለግን አሁን ለምሳሌ በዛሬ ቀን እንኳን ሳይቀር እስከ ዝስጥረት ይላል። እንደገና ደግሞ ባለፈ የተማርናውን ምዕራፍ 13ን መልሶ እንድናጠና ይናገራል። ምዕራፍ 14፣ 13ን ምዕራፍ 16ን ምዕራፍ 17ንም ጭምር እነዛ ውስጥ ሀሳቦች ያሉትን እየለቃቀመን ከዚህ ሀሳብ ጋር እያገናኘን እንድናጠና ይፈልጋል። ስለዚህ ነው ወደ ኤርሚያስን በምንሄድበት በኤርሚያስ የተጻፈው በኢሳያስ በ25ኛው ምዕራፍ ላይ በተጻፈው ደግሞ ግልጽ አድርጎ ይናገረዋል። ስለዚህ ጥናት በምናጠናበት ጊዜ አንዳንድ ሀሳቦቻችን ካነበብነው ሀሳብ ሊሆን ይችላል፣ ከሌላም ደግሞ ከፍርሃት ሊሆን ይችላል። ይህንን ሁሉ እግዚአብሔር ያያል። እኛ ትክክለኞች ለመሆን ይደለም እያጠናን ያለ ነው። አሁን ደግሞ አለ ይህንን እኛ ትክክለኞች ሌሎች ስህተተኞች እንዲሆኑን አይደለም እያጠናን ያለ ነው።
የስ ኖ ኖቨር ኖቨር
ስህተት እንዲሆን አይደለም እያጠናን ያለ ነው። ሁለት እግዚአብሔር ወይ እኔ የምናገረው ሌላ ወንድሜን እና ሌላ እህቴን ከእግዚአብሔር ጋር ያዋህዳታል ወይ? እና ደግሞ ካለንበት ወደሚቀጥለው ከፍታ ደርሰን ሌሎችንም ደግሞ ወደ እግዚአብሔር ክብር ዙፋን ፊት እናቀርበዋለን ወይ ብለን የምንናገረው እስከሆነ ጊዜ ድረስ ክብሩ ለእግዚአብሔር ነው፣ ክብሩ ደግሞ ለእኛ ነው። እግዚአብሔር ክብር አስፈልገውም፣ ክብሩ ለእኛ ነው። እግዚአብሔር ክብር ነው። ለእግዚአብሔር የምንሰጠው ክብርም የለንም እኛ ክብር ልንሰጠው አንችልም። ክብሩን ውሰድ ለማለትም አንችልም። እውነትም እግዚአብሔር ሁልጊዜ ክቡር ነው።
በረከቱ ለእኛ ነው፣ ክብሩ ለእግዚአብሔር ነው።
ክብሩ ለእግዚአብሔር
እኛ ነው። እግዚአብሔር ክብርን የሚሰጠን በእውነቱ ለእሱ የሚገባው ምስጋና ነው። ምስጋና ይገባል። እኛ ግን ክብሩም ሆነ በእውነቱ ደስታውም ሁሉ ለእኛ ነው። አንድ ነገር ልጠይቃችሁ እዚህ ጋር ላስቃችሁ፣ ምክንያቱም በጣም ቴንስ ሆናችሁ አሉላችሁ። ጋሽ ክዳነ ቴንስ አትሆን። ይሄ ተማሪዎችም ጋሽ በየነም እዚህ ቤተሰብ ያላችሁም ሌሎች ይህንን የሚታዳምጡ በየቦታ የሚታዳምጡ በእውነቱ ልንገራችሁ፣
እኔ ትንሽ ነገር ያስቀኛል። ችግር የለም ብዙ መጥጨነቅ።
ሄሎ
በጣም ደስ ያለ እኔ በጣም ደስ ያለ
ግልን ጋራችሁ።
ሄሎ ሄሎ
እየተናገረች ነው አማረች መሰለኝ።
እሄ ተማረች።
ሄሎ
አቤ
አይሰሙ።
ሄሎ እኛ የበለጠ ብርሃን የበለጠ መገለጥን በመፈለግ ነው እየተረዳዳን እያጠናን ያለ ነው። ደግሞም ያልተገለጸልን ነገር እንኳ ቢኖር የሚያስጨንቀን ነገር አይደለም። ይሄ ከደህንነታችን ጋራ ዋናው አላማችን ጋራ የሚያያዝ ወይ ይሄንን ነገር አልተገለጸልኝም እና መዳኔ ብለን ወደ ዋናው ጉዳያችን ጋር የማይገናኝ እስካልሆነ ድረስ ይሄ ደስ እያለን እግዚአብሔርን በዚህ ጉዳይ ደስ ይለዋል። አንዱ ከአንዱ በመተባበር መጽሐፍ ቅዱስን መቆፈር መመርመር፣ ይሄ ለበጎና ለተሻለ እውቀት ነው እና እግዚአብሔር ብርሃን እንዲገልጽልን ነው እንጂ ከደህንነታችን ጋራ የሚያያዝ ስላልሆነ ምንም እኔ ደስ እያለኝ ነው በውስጤ በእውነት። እግዚአብሔር እንድረዳን በቃ ተጠቅልሎ ትክክለኛ የሆነውን መረዳት እንዲሰጠን ነው ለዚህ ጥናት ግሩፕ ጸሎቴ እንጂ ምንም ግር የሚለኝ ነገር አይኖርም በበኩሌና ደስ ይላል።
የእግዚአብሔር ልጆች ባህሪ እንደዛ ነው። ከዚህ በፊትም እንደተነጋገረ ነው የዚህ ቤተክርስቲያን ዋና አላማ የማይጠቅም ጥያቄ፣ ማንኛውም አይነት ጥያቄ ይሁን የማይጠቅም ጥያቄ የለም፣ ሁሉም የሚጠቅም ጥያቄ ነው። የስህተት ጥያቄ ቢሆን እንኳን ከዛ ውስጥ የምንማረውና የመገረጥን የምናገኝበት ጥያቄ እንትን ማልስ ነው የሚመጣው። ስለዚህ እግዚአብሔር በይፋ በእኛ ዙሪያ እንዳለ ምንም ጥያቄና ጥርጥር የለኝም ለእኔ የለንም ብዬ አምናለሁ። እና የሳቁን ደግሞ ታሪክ እንዲታጠፉብኝ አልፈልግም።
ነገረኝ እየጠበቅኩ ነኝ፣ እንደውም እያሳቀኝ ነው እንደዛ በማለት
አንዲት ልጅ በሰርግ በሚታገባበት ጊዜ በሚታገባበት ቀን ክብሩ የማን ነው?
እኔ
የሙሽሪቷ
ነው ወገኖች፣ ክብሩ ለእኛ ነው። ኢየሱስ ክርስቶስ ዘላለም ክብር ነው። ዞር ዞር ማለት አንፈልግም። እኔ የእግዚአብሔር ሙሽራ ስለሆንኩ፣ እናንተ የእግዚአብሔር ሙሽሮች ስለሆናችሁ ክብሩ እየመጣ ያለው ታላቅ ክብር የሰርግ ቀን ለእኔና ለእናንተ ነው። ለኢየሱስ ክርስቶስና ቅዱሳን መላእክት ለዘላለም እየሰገዱለት እንደውም ለእናንተና ለእኔ ክብር ብሎ ኢየሱስ ክርስቶስ አይሰገድም እስከ ዛሬ ድረስ በመላእክት።
አከበርኳችሁ ነው አይደል የሚለው መጽሐፍ ቅዱስ?
የስ።
አዎ፣ ግን እኛ አማርኛው አለየም እንጂ የሆነች ያቺ ክብር የምትለው እኛ ለመቀበል የሚያስፈራን ምንድን ነው? ቦስት ማድረግ
ፈሪዎች ስለሆነን ብቻ ነው።
አዎ፣ ያቺ ናት እንጂ አማርኛው በደንብ አድርጎ ክብርን ለሁለት ቢያካፍል መልካም ነበር፣ ግን አላካፈሉም።
እኔ በምንም አይነት ሁኔታ አልፈራትም፣ ምክንያቱም እሱ ያለኝ ግን እግዚአብሔር እኔ አከበርኳችሁ ነው የምለው። እሱ እኮ ለዘላለም ከብሯል። እኛ አሁን የምንሰጠው ክብር የለውም። ከኛ ደግሞ ክብር አንደበትም ይወጥ እሱ እኛን ያከብረናል እንጂ እኛ እሱን አክብረኑም አናውቀውም። ያላወቅነውን ነገር እኮ ነው እሱ እያከብርን ያለው። ስለዚህ ነው አይ ዊሽ እኛ ለሌሎች ይህንን ትምህርት ለማስተማር ብቃት ቢኖረንና ብንወጣ በጣም ደስ ይለኛል። ግን አሁንም እንወጣለን። እግዚአብሔር እኛንም ያከብረናል፣ ስራውንም በእኛ ላይ ያከብረዋል። እኛን ብቻ አይደለም ስራችንን ሳይቀር ያከብራል። ስለዚህ ሁሌ ጊዜ ዞር ዞር ብለን የምንፈራበት የለም። ግን ራስ ወዳዶች መሆን እስከሌለን ጊዜ ድረስ እግዚአብሔር አክብሮናል። እግዚአብሔር ለዘላለም ብሩክ ይሁን።
አሜን አሜን።
እና አሁን የጸሎት ጊዜ ይኖረንና የቀረውን ደግሞ ትምህርት በሚቀጥለው ሳምንት እንማራለን። አሁን እግዚአብሔር አምላካችን ይባረክ። ጋሽ ኪዳኔ መዝሙር አለ እንዴ?
እንዴ መዝሙር ነው እንዴ?
እናንተ ስትጠይቁ ጋሽ ኪዳኔ እኮ ስራ ዋና አገልግሎቱ ተልእኮ መልእክቱ የጋሽ ኪዳኔ ብቻ አይደለም፣ መዝሙር ነው። ስሙም ታሪኩም ህይወቱም አገልግሎቱም ተልእኮውም መዝሙር ነው። ስለዚህ ስጠይቅ አታጉረምርሙ። እኔ ዝም ብዬ ስጠይቅ ለምንድን ነው የምትደነግጡ? ጋሽ ኪዳኔ መዝሙር አለ ወይ?
አዎ ይኖረኛል።
ፕሊዝ በግብዣውና በሰርጉ ላይ ለመብላትና ለመጠቀም ሁሉም ይደሰታል። እኔ ስጠይቅ ግን ይደነግጣሉ። ለምን እንደሆን ግን አላውቅም። አንተ ግን ስራዬን አትተው። ደግም ብትጠየቅ 10,000 ጊዜ ብትጠየቅ አለኝ በላንተ። እግዚአብሔር ይባርክ።
አሜን። እግዚአብሔር አንተንም ይባርክ። እንደዚህ ስለተሰበሰብከን ጊዜ የለኝም ማለት ትችል ነበር፣ ሌላ ነገር ማድረግ ትችል ነበር። አንተም ቤተሰብህም ቅዳሜን ቀን ለእግዚአብሔር አገልግሎት በተለይም ስለምታውሉ እግዚአብሔር ይባርካችሁ። ሁሌ እንደሚናገር በናፍቆት ነው ይሄንን የከሰዓት ጊዜ አብሮ የማሳለፍ የሚጠብቀው።
ከአንተ መገኘት ለእኛ በረከት ነው።
እግዚአብሔር ይባርካችሁ። አንድ ጌታ ባይረዳኝ ኖሮ የት ቦታ ነበርኩኝ ዘንድሮ፣ ጌታ ባይረዳኝ ኖሮ የሚል መዝሙር ልዘምር። ከዚህ በፊትም ዘምሬያለሁ።
ታነበርኩ ዘንድሮ ጌታ ባይረዳኝ ኖሮ አምናናለሁ ምህረቱ በስቶልኝ ለህይወቴ ጌታ ተማጽኖልኝ እስከ ዛሬ በህይወት ቆሜያለሁ ለእግዚአብሔር ይድረሰው ምስጋና ባይረዳኝ ኖሮ ጌታ ባይረዳኝ ኖሮ ጌታ ባይረዳኝ ኖሮ የት ቦታ ነበርኩኝ ዘንድሮ ጌታ ባይረዳኝ ኖሮ
በእምነትን እያሰብኩ ነኝ። እያንዳንዳችን ያልተናገርን ለሰው ያልተናገርን ችግር ያለብንን እያሰብኩ ነኝ። እግዚአብሔር ባይረዳን ኖሮ ሰው ውሃትን ብሎት እየሞተ ነው። ግን በትልቅ ነገር ውስጥ ስናልፍ ስራችንን ሁሉ በሚያስጥል አይነት በሽታ ውስጥ ስናልፍ ሰይጣን ሁሌ ሊያጠፋን ነው ጥረት የሚያደርገው። እግዚአብሔርን እንድንክድ ሞክሮ 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 ሲያጣ በሽታ ነው ያመጣብን። በዛ መሃል እግዚአብሔር ባይኖር ኖሮ ባይረዳን ኖሮ ሰው በዛ ቢባል 5 ቀን ነው 3 ቀን ነው በድኑ ከምድር በላይ የሚቆየው። ከዛ በኋላ ታሪኩ ይረሳል። ግን እግዚአብሔር ባይረዳን ኖሮ ዛሬ እንገኝ ነበር። ለዚህ እግዚአብሔር ስም የተመሰገነ ይሁን። በሚቀጥለው ሳምንት እግዚአብሔር በሰላም ያገናኘን።
አሜን። ተባረክ። እግዚአብሔር ይባርክ። ሄሎ።
አሜን።
እኔ ስለነበረን ጊዜ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። የምስጋና ጊዜ ነው ተብሎ ባይባልም በእውነት ሙሉ ቀኑን ሙሉ ስንባረክ ውለን አሁን ደግሞ በመዝሙር እንደ የሁላችን ናፍቆት ነበር። አሁን መዝሙር አስፈልገኛል የሚል ነገር በውስጤ መጥቶ ነበር፣ ሁላችንም ውስጥ እንዳለ ማለት ነው። እና እግዚአብሔር ይባርከው ወንድሜ። በሆነ ጌታ ባይረዳኝ ኖሮ ብሎ ለራሱ የዘመረ ይመስላል፣ ግን በዛ ቦታ እያንዳንዳችንን እያስገባን በምንጠቀምበት ሰዓት በእውነት እግዚአብሔር ትልቅ መልእክትን ያስተላለፋለን። እኔ ጌታ ባይረዳኝ ኖሮ ብዬ አሁን ያለፉትን እንግዲህ ወደዚህ ምድር ጌታ ወደዚህ ምድር ካመጣኝ ጊዜ ጀምሮ ያለው እስከዚህ አመት ያለው እንዳለ ይቆይና ያሳለፉትን ታምር ለመዘርዘር ጊዜ አይበቃኝም። ወደዚህ አሁን የአንድ አመት እድሜ ነው እኔ አሁን ማስበው እና አንድ አመት ሞላኝ። በነገራችን ወገኖቼ የዛሬ አንድ አመት ነው ወደዚህ ምድር የመጣው። ወደዚህ ምድር ከመጣው የአንድ አመት ልጅ ነኝ እና አንድ አመት ሞላኝ ዛሬ። እና ብዙዎቻችን ያው ብዙዎቻችን እንደምታውቁ ያው ወደዚህ ምድር ሲመጡ መለማመድ በጣም ከባድ ነው። በተለይ ደግሞ እኔ ብዙም በብዙዎች ያጋጠማቸው ነገሮች ባያጋጥመኝም አንዳንድ ሁኔታዎች ነበሩ። ጌታ ባይረዳኝ ኖሮ የሚላቸው ትልልቅ ጌታ በእውነት እንደ ተአምር የሰራልኝ ብዙ ነገር ስላለ ጌታ ባይረዳኝ ኖሮ ይችን አመት ሌላው እንዳለ ይቀመጥ ብዬ ያለውኝ እና ይችን አመት ጌታ ባይረዳኝ ኖሮ እኔ እንጃ የሚሆንበት ሁኔታ ሁሉ ግራ የገባ ነው። እንዲህ ይሆን ነበር ብሎ ለማለት ራሱ ያስቸግረኛል። አላውቅም ነበር ግን ጌታ ረድቶኝ አንድ አመት እንዳስቆጥር ረዳኝ። እግዚአብሔርን እጅግ አድርጌ አመሰግነዋለሁኝ እና እግዚአብሔር ባይረዳን ኖሮ ምንም እንዳልሆንን የሚያስገነዝብ መልእክት ያለው መዝሙር ነው ጌታ የሰጠን። እግዚአብሔር ይባርከው። እኔ ተባርክ ያለውኝ። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ይሁን።
አሜን።
በጣም እግዚአብሔር ባርካችሁ። ለእኔና ለእናንተ ይህ የዳንኤልም ይሁን የራእይም መጽሐፍ አንብበን የሰማይን ምስጢር መገለጥ ማግኘት እንድንችል እግዚአብሔር ስላገዘን በየሳምንቱ ብቻ አይደለም በየቀኑ ከህይወታችን ጋር እየተዋሃደ ያለውን ይህንን የዘላለምን ወንጌል ለመላ ዓለም የምናስተላልፍበት በሮች እና ደጆች እንዲከፈትልን እንድንጸልይ ነው። እና አሁን በዚህን ጊዜ ሶስት ሰዎች ይጸልዩልናል። አንደኛ ባቢ ይጸልያል፣ ከዛ አንዲቷ ይሄ ትጸልያለች፣ በመጨረሻ ጋሽ በየነ ይህንን የራእይ ጥናት ጊዜን ጋሽ በየነ ይዘጓል። አሁን ባቢ ይጀምራል፣ አንዲቷ ትጸልያለች፣